ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። የእግዚአብሔር ስም የተባረከ ይሁን። ሐዋርያ ጳውሎስ ከዚህ ክፍል ውስጥ የሚናገረውን አንድ መሰረታዊ ሐሳብ አብረን ቆመን አንድ ጊዜ እናነባዋለን። ከቁጥር 17 እስከ 24 እና እንደዚሁም ደግሞ ከቁጥር 32 ጀምሮ እስከ 35 ያለውን እናነባለን። በጌታ በኢየሱስ ክርስቶስ ስም ከቁጥር 17 ምዕራፍ 7 ብቻ ለእያንዳንዱ እግዚአብሔር እንደከፈለለት እያንዳንዱም እግዚአብሔር እንደጠራው እንዲሁ ይመላለስ። እንዲሁም በአብያተ ክርስቲያናት ሁሉ እደነግጋለሁ። ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ። መገረዝ ቢሆን አለመገረዝም ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ። እያንዳንዱ በተጠራበት መጠራት እንደዚሁ ይኖር። ባሪያ ሆነ ተጠርተህ እንደሆነ አይገድህም። አርነት ልትወጣ ቢቻለ ግን አርነትን ተቀበል። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና፣ እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ። ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኖር። ቁጥር 32 ነገር ግን ያለ ሐሳብ ልትኖሩ ወዳለው ያላገባው ጌታን እንዴት ደስ እንደሚያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባች ሴትና ድንግል በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም እላለሁ፣ በአገባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ አይደለም።
እግዚአብሔር ይመስገን። የባትሪ ጉዳይ ነው። እንጸልይ። ጌታችን ሆይ የጠራህንን ጥሪ አሳውቀን። እንድንመላለስ የምትወደው እንዴት ነው? ጌታ ሆይ በምን አይነት ሁኔታ ነው የኛን ህይወት መታየው? ፈቃድህና ምክርህ ለእያንዳንዳችን በህይወታችን እንዲመጣ እግዚአብሔር ሆይ በዚህም ቃል መታነጽን መገንባት እንድናገኝ እንድትረዳን ጸልያለን። በጌታ በኢየሱስ ስም አሜን። ቁጭ በሉ። እግዚአብሔር የተመሰገነ ይሁን። ይሄ የቆሮንቶስ መልእክት ያነበብነው ምዕራፍ 7 በጣም በርካታ ነገሮችን ያነሳል እና በዚህ ጉዳይ ላይ የእግዚአብሔር ሰዎች ይህን ክፍል ሲያጠኑት ሐዋርያው ጳውሎስ የቆሮንቶስ ሰዎች ለጠየቁት ጥያቄ መልስ መስጠት የጀመረበት ክፍል ይሄ ነው እና በተለያየ ሁኔታና ጊዜ እነዚህ ነገሮች ሲናገር በአማርኛ ብዙ ትኩረት ሰጥተን ልናየው ያስቸግራል እንጂ ምዕራፍ 7 ቁጥር 1 ላይ ስለ የሚል ቃል ታያላችሁ። ቁጥር 25 ላይ ምዕራፍ 7 ስለ የሚል ቃል እናያለን። ይሄ ሁኔታ የአዲስ ርዕስ የአዲስ ጥያቄ መልስ መግቢያ እንደሆነ ይህንን ቃል የግሪክኛውን ጽሑፍ እያጠኑና እየመረመሩ የሚያቀርቡ መምህራኖች ያመለክታሉ። እነዚህ ሁኔታዎች በመዚህ በሐዋርያ ጳውሎስ ጽሑፎች ውስጥ በርካታ በሆኑ ቦታዎች በሌሎችም ቦታዎች ላይ ሲገለጹ ይታያል። የአዲስ ጥያቄ መልስ መጀመሪያ መሆኑን አመልካቾች ናቸው ይላሉ። ሐዋርያው ጳውሎስ በዚህ በምዕራፍ 7 ላይ የሚያነሳው ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው በማለት መልስ ለመስጠት የጀመራቸው ነገሮች ብዙ የሆኑ የትዳር ጉዳዮችን ያነሳል። ያገቡ ሰዎችን ጉዳይ ያነሳል እና መበለቶች ሆኑ አግብተው ባሎቻቸው ወይ ሚስቶቻቸው የሞቱባቸውን ሰዎች ኬዝ ያነሳል። እንደዚሁም ደግሞ ሚስትም ሆነች ባል ከማያምን ሰው ጋር ተጋብተው የሚኖሩ ሰዎችን ጉዳይ ያነሳል። እንደገና ደናግል ስለሆኑ ሰዎች ያነሳል። እነዚህን ነገሮች ያነሳ ሐዋርያ ጳውሎስ መልስ ይሰጣል። የመልስ አሰጣጡን ሁኔታ ስንመለከት በጣም የሚያስደንቅ ነው። ይሄንን ማድረግ አለባችሁ የሚል ትእዛዝ ሳይሆን የሚሰጠው ከሁለት ቦታዎች በስተቀር በብዙዎቹ ቦታዎች ላይ ሐዋርያው ጳውሎስ ሐዋርያዊ ምክር ነው የሚመክረው። የሚገርመው ይሄንን ክፍል እስካሁን ካጠናነው ጥናት ጋር ብታስተያዩት በጣም የሚያስደንቅ ነገር አለው። እስከ ምዕራፍ 6 መጨረሻ ላይ ሐዋርያው ጳውሎስ ያነሳቸው ነገሮች የቆሮንቶስን ሰዎች ምንም ይሉኝታ በሌለ ሁኔታ ፊት ለፊት የሚያርም የሚገስጽና የሚዘልፍ እንዲሁም የሚመክር ነገር ሲያስተምር ነው የሚታየው። ነገር ግን በዚህ ቦታ ላይ ግን ሐዋርያ ጳውሎስ ሲናገር ግን ምክር ነው የሚሰጣቸው። እና እነዚህ የቆሮንቶስ ሰዎች በዚህ ቦታ ላይ ይህንን አስመልክቶ ራሳቸውም የጠየቁትም ነገር ስለነበረ ሌሎቹን ነገሮች እነሱ የጠየቁትም ስላልሆነ ፕሮባብሊ አንዳንድ እግዚአብሔር ሰዎች ምን ይላሉ እስከ ምዕራፍ 6 መጨረሻ ጳውሎስ ያነሳቸው ነገሮች እነሱ ሊጠይቁም አቅም ያጡበት ያልደፈሩበት ነገር ስለነበረ ሐዋርያው ጳውሎስ በወንጌል ባላደራነቱ በሐዋርያነቱ ኃላፊነቱን የመወጣትን ነገር በጥንካሬ ሲገልጽ ይታያል። በዚህ ቦታ ግን እነሱ ጥያቄ ጠይቀዋል እና በዚህ ቦታ ላይ ምክር ፈላጊዎች ናቸው እና የጻፉለት ራሳቸው ናቸው። ይሄ የሚያፍሩበት ነገር አይደለም። እና አንዳንድ ነገር በመንፈሳዊ ህይወት አንድ ነገርን ይሄ ጥቁር ነው ይሄ ነጭ ነው ብለን ለይተን በደንበኛ ማስቀመጥ እንደምንችል ብዙ መንፈሳዊ ህይወታችንን የሚነኩ ነገሮችን ጥቁር ነው ነጭ ነው ብለን ማናስቀምጣቸው ነገሮች አሉ። እና እናድርገው አናድርገው እንሆነው አንሆነው ትክክል ነው ትክክል አይደለም እነዚህን ጉዳዮች አስመልክቶ ግሬ የሆኑ ኤሪያዎች አሉ። እና ጥቁር ነው ነጭ ነው እንዴት ነው ይሄ ነገር የሚወሰነው? በዚህ ቦታ በብዛት የሚያነሳቸው ነገሮች ለሐዋርያው ለጳውሎስ የሐዋርያነቱን አደራ የሚወጣበትን አወጣጡ ለብዙዎቻችን ትምህርት ይሆነናል። ምክንያቱም አንዳንድ ጊዜ እኛ የገባንን የግል መረዳታችንን ሁሉ እንደ እግዚአብሔር ሐሳብ ነው አንዳንድ የምንናገረው። እና እኔ ብያለሁ ማለት እግዚአብሔር ብሏል ማለት ይቃጣናል። ሐዋርያው ጳውሎስን የመሰለ ታላቅ የእግዚአብሔር ሰው ግን በዚህ ቦታ ላይ እመክራለሁ እያለ እንደ እኔ እንደዚህ ባይሆን ጥሩ ነው፣ ነገር ግን የእኔን ሐሳብ ትቶም አላደለም ሰው በዚህ ቢሄድ ይችላል እስከ ማለት ድረስ የሰዎችን ነፃነት የጠበቀ ሐዋርያዊ ምክር ሲመክር እናያለን። ብዙ የእግዚአብሔር ሰዎች ይህንን ምዕራፍ 7ን አስመልክቶ ሁኔታው እነዚህ ነገሮች የተፈጠሩበትን ሁኔታ ጥያቄዎቹ ለመነሳታቸው ምክንያቱ ምንድን ነው የሚለውን ብዙ ነገሮች ያቀርባሉ። በጣም በርካታ የሆኑ ጽሑፎች በዚህ ጉዳይ ላይ ቀርባሉ። እና አንዳንዶቹ ስቶይቆችን የሚባሉ ሐዋርያው ጳውሎስ እና እነዚህ ፈላስፎች በግሪክ አካባቢ የነበሩ ሰዎች ስለ ትዳር ስለ ኑሮ ያላቸው አመለካከት የቆሮንቶስን ህብረተሰብም የሚነካ ስለሆነ ጳውሎስ የሚሰጠው ከዚያ አንጻር ነው ብለው የነዚህን የፈላስፎች ጽሑፍ እና የጳውሎስን ሐሳብ በማጋጨት የሚያጠኑ ብዙ ዝብዝብ የሆነ ነገር የሚያቀርቡ ጸሐፊዎች አሉ። በርካታ ደግሞ የሆኑት ደግሞ ምን ይላሉ? የለም ይሄ ዘመን በዚህ ጉዳይ ላይ ሐዋርያ ጳውሎስ ቀኖቹ ክፉዎች ናቸው ጊዜው የሚመች ዓለም ሆኖን በማንሳት ይናገራል የዚች ዓለም መልክ አላፊ ነው ይላል ስለዚህ በዚህ ጉዳይ ላይ ሐዋርያው ጳውሎስ የሚመክራቸው ምክር ለነዚህ ለቆሮንቶስ ሰዎች በጊዜያቸው የረሃብ ጊዜ ነበር በቆሮንቶስ የመሬት መንቀጥቀጥ ሆኗል የሮምን ግዛት ሁሉ ያካለለ በጣም በርካታ የረሃብ ችግር ተፈጥሯል ስለዚህ ረሃብ በቆሮንቶስም በሮም ግዛትም ብዙ ለአመጽም ሁሉ ምክንያት ሆኗልና ሰዎች እንደዚህ ባለ አይነት ማህበራዊ ቀውስ ይካሄድ በነበረበት ዘመን ውስጥ አግብቶ መኖር ራሱ ያሳስባቸዋል አንዳንድ ጊዜ እንደውም ራሳቸው እነዚህ የማያምኑት የቆሮንቶስ ነዋሪዎች የዛ የሮም አካባቢ ነዋሪዎች ራሱ ከረሃቡ በህብረተሰቡ ላይ ከደረሰው የማህበራዊ ነውጥ የተነሳ ብዙ የተራቡ ሰዎች ካስነሱት አመጽ የተነሳ ህብረተሰቡ ሲናጋ አንዳንዶቹ ምን ብለዋል እንደውም አማልክቶቻችን ተቆጥተው ነው አማልክቶች ተቆጥተዋል ብለዋል ክርስቲያኖቹ ደግሞ እንደዚሁ ጌታችን የተናገረውን ከሐዋርያት የሰሙትን የመጨረሻው ዘመን ይመጣል አጋቦስ የሚባለው ነቢይ በዓለም ዙሪያ ታላቅ ረሃብ ይሆናል ብሎ በሐዋርያት ሥራ የተናገረውን እነዚህን ሁሉ አገናዝበው የዓለም መጨረሻ ደርሷል አሁን በዚህ ጊዜ ማግባት ይገባናል ወይ ብለው የሚጠይቁ እንደሚሆኑ ነው የሚታየው የሚሉም አሉ ሐዋርያ ጳውሎስ ግን በዚህ ክፍል ውስጥ ምንም እንኳን የጊዜውንና ያሉበትን ሁኔታ አስቸጋሪ ጊዜ እንደሆነ ቢጠቅስም በዝርዝር የሚናገራቸው ነገሮች ለተሰሎንቄ ሰዎች እንደሚናገር ዘመኑ መጨረሻ ደርሷል የሚለው ነገር ላሳሰባቸው ሰዎች የሚጽፍ አይመስልም እንደውም አላነበብኩላችሁም እንጂ ከቁጥር 30-29 ጀምሮ ብትመለከቱ ዳሩ ግን ወንድሞች ሆይ ይህን እናገራለሁ ዘመኑ አጭር ሆኗል ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ የሚያለቅሱም እንደማያለቅሱ ደስ የሚላቸው ደስ እንደማይላቸው የሚገዙ ምንም እንደሌላቸው በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ የዚች ዓለም መልክ አላፊ ነውና ይላል እንደውም ራሱ ነው ይሄንን ነገር ሲቀሰቅስ የምናየው እንጂ እነሱ ለጠየቁት መልስ አላ አይደለም ለመስጠት አይደለም ይሄንን የሚለው የሚሰጣቸው መልስ ለማጎልበት በዚህ ቦታ ላይ ይሄን ሲናገር ነው የሚታየው በአጠቃላይ መጽሐፉ ከበስተጀርባው ያለው ታሪክ ምንም ይሁን ምንም ብናጠናው በጣም ጤናማ ነው ብየምለው ብዙ different የሆኑ ያተረጓጎም ስልቶችን ለመከተል ምክንያት የሚሆኑ ከጀርባ ያሉ ታሪኮች ይታያሉ ነገር ግን እኛ ቀለል ባለ መንገድ ማጥናቱ የሚሻል እንደሆነ ስላሰብኩ ክፍሉ ላይ ብቻ በመወሰን የእግዚአብሔር ሰው የሚናገረውን ነገር አብረን እናያለን በዚህ በምዕራፍ 7 ላይ በጣም የሚደንቅ ነገር ሐዋርያው ጳውሎስ ይናገራል እግዚአብሔር የተመሰገነ ይሁን ስለዚህ ሐዋርያ ጳውሎስ በዚህ ክፍል ላይ የሚናገረው ነገር سنመለከት ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል ነገር ግን ስለዝሙት ጠንቅ ለያንዳንዱ ለራሱ ሚስት ትኖረው ለያንዳንዲቱም ደግሞ ለራሷ ባል ይኑራት ባል ለሚስቱ የሚገባትን ያድርግላት እንደዚሁም ደግሞ ሚስቲቱ ለባሏ ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም ስልጣን ለሚስቱ ነው እንጂ ለጸሎት ተተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ ራሳችሁን ስለ አለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ ልብ በሉ አያችሁት እንዴት እንደሚመክር እንደ ትእዛዝ አይደለም ሰው ሁሉ እንደኔ ሊኖር ወዳለው ነገር ግን ያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው አንዱ እንደዚህ ሁለተኛውም እንደዚያ ይላል ስካውን ባነበብኩት ክፍል የተመለከትነው ሐዋርያ ጳውሎስ የሚናገረው እነዚህ የቆሮንቶስ ሰዎች ከሴት ጋር ለመገናኘት ለሰው መልካም ነው የሚለው ሐሳብ ማንኛውም ሰው ከሴት ከማንም ሴት ሚስቱ ካልሆነች ጋራ የመገናኘትን ወይም የግብረ ስጋ ግንኙነትን ማድረግን ሳይሆን የሚያነሳው ሴት የሚለው ቃል በግሪክኛ ጉኔ የሚል ነው እና ይሄ ቃል ምንም እንኳን ከአማርኛ ጠቅለል ያለ ሴትን ሁሉ የሚመለከት ቃል ቢመስልም ሚስትን ለመጥቀስ ሴት የሚለውን ቃል ይጠቀማሉ። ለምሳሌ በትግርኛ በኤርትራውያኑ መካከል ሲናገሩ ሰበይቲ ካሉ ሚስቴ ለማለት ሴቲቱ እንደዛ የሚል ቃል ይጠቀማሉ። ሰበይቲ ማለት ሚስቴ ማለት ነው። ስለዚህ በዚህም ቦታ ላይ ሴት የሚለው ከሚስቱ ጋራ ነው እንጂ መቼም የቆሮንቶስ ሰዎች ሐዋርያው ጳውሎስን ከማንኛውም ሴት ጋር እንዴት ነው አለመገናኘት መልካም ነው ብለው ይጠይቃሉ ብሎ ማሰብ የሚገመትም አይደለም። ስለዚህ ሐዋርያው ጳውሎስ አመላለሱንም ስናይ ጥያቄው የገባው እንዴት እንደገባውም መልሱ ያሳያል። እና በዚህ ውስጥ ሐዋርያው ጳውሎስ የሚያነሳቸው ነገሮች በጣም የሚያስደንቁ ናቸው። በሮማውያኖች ህብረተሰብ መካከል ጋብቻ ሲመሰረት ወንዶችና ሴቶች በፈቃድ ነው ጋብቻቸውን የሚመሰርቱት። በፈቃድ ጋብቻቸው ይመሰረታል። ነገር ግን ጋብቻቸውን ደግሞ በራሳቸው ፈቃድ ይፈታሉ። እና የጋብቻ ፍቺና አይደለም ጋብቻው የሚመሰረትበት አመሰራረት በጣም ጠንካራ የሚሆነው ተጋቢዎቹ በህብረተሰብ ውስጥ የሚኖራቸው ማህበራዊ ስፍራ ነው። ትልቅ ሃይ ስታተስ ያላቸው ሴቶች የሚያገቡ ከሆነ ጋብቻው ፍቹም ሆነ የማግባቱ ሁኔታ በጣም ቀላል አይሆንም። እና ሐዋርያ ጳውሎስ በዚህ ቦታ ላይ ለክርስቲያኖች ነው ምክር የሚሰጠው። ሐዋርያ ጳውሎስ እንደ ሮማውያኖች ፍቺን ሲያደርጉ በፈለጉ ጊዜ ያደርጋሉ። እና ሴቲቱን ዕቃሽን ይዘሽ ሂጂ ይላታል። ሴቲቱም ባሏን ትታ ለመሄድ መብት አላት። ባልም ሚስቱን የመፍታት ነፃ መብት አላቸው። ይሁን እንጂ በዚህ ቦታ ላይ ሐዋርያው ጳውሎስ የሚናገረው ነገር ክርስቲያናዊ ገጽታውን የጠበቀ ምክር እንደሚመክር ማየት እንችላለን። ለባልም መብት አለ፣ ለሴትም መብት አለ። በጣም ደስ የሚል ነገር እና የሚያነሳው የፍቺን ጉዳይ አይደለም። ሰው ከሴት ጋር ለመገናኘትን የቆሮንቶስ ሰዎች እንዴት ሊጠይቁ ቻሉ የሚል ጥያቄ ማስነሳት ይገባል። ለምንድን ነው እነዚህ የቆሮንቶስ ሰዎች የጠየቁት? አንዳንድ የእግዚአብሔር ሰዎች ምን ይላሉ? እነዚህ የቆሮንቶስ ሰዎች መንፈሳዊ ነን የሚል ችግር ያስቸገራቸው ስለሆኑ ቀደም ባሉት ባጠናናቸው ምዕራፍም ሐዋርያ ጳውሎስ ሥጋውያን ናችሁ እያለም ስላረማቸው መንፈሳዊ ሆናችሁ አይምሰላችሁ ስላላቸው መንፈሳዊነታቸው ሥጋዊ ሕይወትን ሁሉ የላቀ የሥጋ ፍላጎት አይገዛንም፣ ሳናገባ መኖር እንችላለን ወደሚልም ነገር የደረሱ ሊሆኑ ይችላሉ የሚሉ ጸሐፊዎች አሉ። ግን ይህንን በጣም በግጡ አረጋግጦ ብዙ አስተማሪዎችና ተማሪዎች ሊስማሙበት የሚችሉ ማዕከላዊ አቋም አይደለም። ስለዚህ ሐዋርያ ጳውሎስ በዚህ ቦታ ላይ እነዚህ የቆሮንቶስ ሰዎች ሴት ጋር አብሮ የግብረ ሥጋ ግንኙነት እያደረጉ አለመኖር መልካም ነው የሚለውን የግሪክ ፈላስፎች ካስተማሩት ይሁን ራሳቸው መንፈሳዊ ሕይወታቸውን በላቀ ሁኔታ ከመመልከት የተነሳ ይሁን የሚጠይቁት ሐዋርያው ያላገባ ሲንግል ሰው ሆኖ እያለ የሚሰጠው ሐዋርያዊ ምክር በጣም እጅግ ሚዛን የጠበቀና ጨዋነትና መንፈሳዊነት ያለበት ነው። ክብር ለእግዚአብሔር ይሁን እና ምን ይላችኋል? ስለ ዝሙት ጠንቅ ዛሬ ምንም እንኳን አላደለም የሥጋ ፍላጎታችሁን የምትቆጣጠሩት ቢመስል ዛሬ ምንም እንኳን የሥጋ ፍላጎት አይገዛኝም ብትሉ የሥጋ ፍላጎት ሰዎችን ሊይዝ የሚችልበት ሁኔታ ድንገተኛ ሊሆን ይችላል። ስለዚህ የዝሙት ጠንቅ አለ እና አንድ ቀን ምናልባት የሥጋ ፍላጎታችሁ ቢያስቸግራችሁ፣ ፈተና ቢሆንባችሁ በኃጢአት ውስጥ ልትጠመዱ ትችላላችሁ። ስለዚህ ማግባት ሰው በሥጋ ፍላጎት ለሚፈተነው ፈተና መውጫው መግቢያው አግባብ የሆነው ሕጋዊው መንገድ በጋብቻ መኖር ነው ይላቸዋል። ስለዚህ ሰውነታችሁ ዛሬ የሚያሳያችሁን ነገር አትተማመኑ ይላችኋል። ዝሙት ድንገት ሊመጣ የሚችል ነገር ነው። የእግዚአብሔር ሰዎች በኃጢአት ብዙዎች ወድቀዋል። ንጉሥ ዳዊት ትዳር ያለው ሰው ነው። እግዚአብሔር ብዙ የሆኑ ሚስቶች የሰጠው ሰው ነው። ነገር ግን ይሄ ሰው አንዲት ሴት ልብስ ሰውነቷን ስትታጠብ አይቶ ነው ከቤተ መንግሥቱ ሰገነት ላይ ቁጭ ብሎ በኃጢአት የወደቀው፣ ሰራዊቱ በጦር ሜዳ ላይ እያለ። ስለዚህ የዝሙት ኃጢአት ሰዎችን የሚጥለው ፕሮግራም አውጥቶ ቀን ቀጥሮ እንዳይመስላችሁ ነው የሚላቸው። እና ድንገት የሚመጣ ነገር ነው። ስለዚህ ማንኛውም ሰው ለዝሙት ጠንቅ ለያንዳንዱ ለራሱ ሚስት ሊኖር ያስፈልጋል፣ ለያንዳንዲቷም ሴት ለራሱ ባል ሊኖራት ያስፈልጋል ይላል። ባል ለሚስቱ የሚገባትን ያድርግላት። ይሄ አግብቶ መኖር እንደፈለግን አግብቻለሁ ብለን በስታተስኮ የሚወሰድ ነገር ሳይሆን ይላል ጳውሎስ፣ ባል ላገባት ሚስት ኮሚትመንት አለበት። የሥጋ ፍላጎቷን ሊያረካላት ይገባል፣ ሚስቲቱም ለባሏ የሥጋ ፍላጎቷን። ይሄ ማለት ምን ማለት ነው? በጋብቻ ውስጥ ብዙ ሰዎች እንደፈለጉ አግብተው ያሉ ሚስቶቻቸውንም ሆነ ሚስቶች ባሎቻቸውን በዚህ የሥጋ ፍላጎት ጉዳይ ላይ ይቀጣሉ። እኛ በእንደዚህ ያለ ሁኔታ ብዙ ሰዎች ሲቸገሩ ይሰማል። እዚህ ቤተ ክርስቲያን ማለት አይደለም። እና እንደዚህ ያሉ በጣም ብዙ ፕሮብሌሞች አሉ። ነገር ግን ምንድን ነው የሚለው ሐዋርያው ጳውሎስ? ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስት ለባሏ ይልና፣ ሚስት በገዛ ሥጋዋ ላይ ሥልጣን የላትም፣ ሥልጣን ለባሏ ነው። እንዲሁም ደግሞ ባል በገዛ ሥጋው ላይ ሥልጣን የለውም፣ ሥልጣን ለሚስቱ ነው ይላል። እግዚአብሔር የተመሰገነ ይሁን። የግብረ ሥጋ ፍላጎትን በትዳር ውስጥ መወጣት እንደ ዕቃ ሰውን ሚስትን ወይም ባልን አንስቶ የሚደረግ አይደለም፣ በፍቅር የሚደረግ ነገር ነው። ነገር ግን አንዱ ለሌላው ከሚሰጠው አክብሮትና ስፍራ የተነሳ የሚደረግ ነው እንጂ ባለስልጣን ባለመብት በማድረግ የሚደረግ ነው እንጂ እንደ ዕቃ ሰው ሰውን ሊጠቀም የሚችልበት እንዳልሆነ ይታመናል። ስለዚህ በዚህ ቦታ ላይ ጳውሎስ ምን ይላቸዋል? ባልና ሚስቶች በጋብቻ ውስጥ እስካሉ ድረስ ባል ሚስቱን የሥጋ ፍላጎት መንፈግ የለበትም፣ ሚስትም የባሏን የሥጋ ፍላጎት መንፈግ አትችልም ነው የሚለው። ይሄ መብት ከዝሙት ጠንቅ ለመዳን መፍትሄ አድርጎ እግዚአብሔር ለሰዎች የሰጠው ትዳር ስለሆነ በዚህ ጉዳይ ባልና ሚስቶች መከላከል የለባቸውም። እንደውም ጥሩ ነገር ያነሳል፣ መንፈሳዊ ጉዳይ ያነሳል። እኔ ጸሎት ላይ ነው የሚሉ ሴቶች አሉ። ብዙ ሰዎች በጣም በሀገር ቤት አንዳንድ ሰዎች ትዳራቸው ችግር ውስጥ የሚወድቀው ሚስትየው ያለ ባሏ ፈቃድ ጾም ላይ ነኝ ጸሎት ላይ ነኝ የሚሉ ሴቶች አሉ። ወንዶችም እንደዚህ ሊሆኑ ይችላሉ። በዚህ ጊዜ ብዙ ወንዶች በኃጢአት ውስጥ ከሰራተኞቻቸው ጋር ከሚስቶቻቸው ካልሆኑ ሰዎች ጋር በኃጢአት ለመውደቅ ምክንያት ሆነዋል። ይህ የሚታወቅ ነገር ነው። ሴት መንፈሳዊ ነገር እኔ ዶሮ ከማግባቴ በፊት አቤት እንደው አንተ ጥሩ አገልጋይ ስለሆንክ እግዚአብሔር በቃ በጣም በጸሎት የተጋች ጌታ የምታገለግል ሚስት እንዲሰጥ ነው የምንመኘ ይላሉ። እኔ አልፈልግም። ጸሎተኛ ሴት እኔ አገልግሎት ውዬ ስመጣ አገር ለአገር የምትዞር ሴት እኔ ማግባት አልፈልግም። ምክንያቱስ እኔ የአገልግሎት ፓርትነር ከሆነ ከወንድሞችም ጋር መስራት ይቻላል። ሚስት ነው እግዚአብሔር እንዲሰጠኝ እንፈልገው። ይገባችኋል? ምክንያቱም ብዙ ሰዎች ትዳር መስርተው ሚስቶቻቸው እንደ ሚስት ያልሆኑ አሉ፣ ባሎቻቸው እንደ ባል ያልሆኑላቸው ሰዎች አሉ። ስለዚህ ለጸሎት እንኳን እንትጋ በሚል ነገር ባልና ሚስት ተስማምተው የሚያደርጉት ነገር ነው እንጂ እንግዲህ እግዚአብሔር ጌታ ነገር ነው እንግዲህ አንተ ራስህን ግዛ እያለች ሚስትየው እንደፈለገች እየተናገረች ባልየው ሚስቱ እንትን እያለ የሚፈጸም አይደለም፣ ኢቭን መንፈሳዊው ነገር ማለት ነው። ስለዚህ ጳውሎስ ምን ይላቸዋል? ለሴቲቱም ለባሏም እኩል መብት ይሰጣቸዋል። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ አብራችሁ ሁኑ፣ ኢቨን ስትጸልዩና ስትጾሙ። እና ብዙ ሰዎች ለአንድ ሳምንት ለጸሎት ሄዳለሁ፣ አይ እንግዲህ እኔ ጌታ ተናግሮኛል እያሉ በነቢያት እየተነዱ ትዳራቸውን እያፈረሱ ባሎቻቸውን እየተዉ የሚዞሩ ሴቶች አሉ። ይሄ ጤናማ ሕይወት አይደለም። ጳውሎስ ጸሎትም ሆነ ጾም አብራችሁ ስታደርጉ ተስማምታችሁ አድርጉት እንጂ ለየብቻችሁ እንዳታደርጉ ይላል። እንግዲህ እግዚአብሔር በሆነ ነገር እንኳን መስማማት ካስፈለገ፣ አብሮ መሆን ካስፈለገ የእግዚአብሔርማ ባልሆነ ነገር በጣም በጣም ባልና ሚስት አብሮ መስማማት አለባቸው። ስለዚህ ይሄንን ነገር በጣም አድርገን ማየት አለብን። ዘመዶቼም መርዳት አለብኝ፣ ቤተሰቦቼም መርዳት አለብኝ፣ የራስ ጉዳይ ነው እያሉ ሴቶች ሲያኮርፉ ባሎቻቸውን እየጣሉ አለ አይደለም፣ በትንሽ ነገር ሲቀያየሙ መቷቷው በጣም አደገኛ ነው። የችግራችሁ በመካከላችን ያለው የትዳሩ ችግር ትንሽ ነው፣ የምንወስደው የኩርፊያ እርምጃ ግን ገደል ይፈጥራል። ባሎችን ወይም ሚስቶችን ለችግር እናጋልጣለን። ስለዚህ ባል የሚስቱ ጠባቂ ነው፣ ሚስት የባሏ ምንድን ነች? ጠባቂ ነች። እግዚአብሔር የተመሰገነ ይሁን። ማግባት ኃላፊነት አለበት። ለባለቤቴ ኃላፊነት አለብኝ፣ ባለቤቴ ለኔ ኃላፊነት አለባት። ሚስት የባሏ ዘውድ ናት ብቻ አይደለም ወገኖች። ስለዚህ ይሄ ምክር እጅግ በጣም ብርቱ ምክር እንደሆነ እናያለን። ዳሩ ግን ይላል ሐዋርያ ጳውሎስ ይህን ሲመክር ይህንን እንደ ፈቃድ ላለው እንጂ እንደ ትእዛዝ አይደለም። ምክንያቱም ይሄ የባልና ሚስት የግል የህይወት ጉዳይ ስለሆነ እየተመካከሩ የሚያደርጉት እየተስማሙ የሚያደርጉት እንጂ እንደ ማኑዋል የምሰጣችሁ መመሪያ አይደለም ይላቸዋል። ምክርና ትእዛዝ ልዩነት አለው በመጽሐፍ ቅዱስ። ስለዚህ ይሄ እግዚአብሔር ሰው በዚህ ቦታ ላይ እንደ ትእዛዝ አይደለም ይህን የሚሰጣቸው፣ በምክር መልክ ነው። ሰው ሁሉ እንደኔ ሊኖር ወዳለው ይላል ጳውሎስ። ለምን? ለጌታ ምን ያህል እንደተሰጠ ያያል። ነገር ግን እያንዳንዱ ከእግዚአብሔር ለራሱ ብሎ ምን ይላል? እስኪ ድምፃችሁን ከፍ አድርጋችሁ በሉት። የጸጋ ስጦታ አለው። አግብቶ መኖር የጸጋ ስጦታ ነው። ሳያገቡ መኖርም የጸጋ ስጦታ ነው። እና እግዚአብሔር የሰጠን ነገር ነው። ጋብቻን ባነሰ መንገድ የማየት ነገር አይደለም። ሲመረጥ ይህንን እመርጣለሁ ይበል እንጂ እግዚአብሔር ጋብቻን የባረከ ጋብቻን የመሰረተ ከአዳም ከጎኑ አጥንት ወስዶ ሴት አድርጎ ሔዋንን የሰራት እግዚአብሔር ነው። እና ብዙ ሰዎች በጋብቻ ውስጥ በሚኖሩበት ጊዜ በዚህ ነገር ይቸገራሉ። እኔ ማረሳው በጣም በጌታ ልጅ እያለሁ አንድ የምወዳቸው ባልና ሚስቶች ነበሩ። እና ወደ ጌታ እየመጡ በጣም እየበረቱ በመንፈሳዊ ሕይወታቸው ሲመጡ በአንድ ወቅት ላይ ባለቤቱ እንደዚህ አለች። እኔ እንደዚህ ያለ የግብረ ስጋ ግንኙነት ማድረግ አልፈልግም አለችው። የረከስኩ ነው የሚመስለኝና እኔ አልፈልግም አለች። እንደ ጋብቻ ክቡር ነው አላት። ቢላት በፍጹም እኔ በቃ ደስ አይለኝም አለች። የሚገርማችሁ ነገር ተስፋዬን ጠይቋል። ኧረ ስለ እግዚአብሔር በላርፈ ተቀመጣለች። ምክንያቱም እሷ እኔ እንደዚህ ያለ ነገር ምንም እንደው አግብቼ ምኖር አይመስላትም ነበረ። እንግዲህ እግዚአብሔር ሲያናገረው ታያለሽ አላት። እኔ ተማሪ ነበርኩኝ ዩኒቨርሲቲ። በዚያን ጊዜ እነዚህ ሰዎችን ብዙ ላገኛቸው የምችልበት ሁኔታ አልነበረም እና የቤተ ክርስቲያን አንድ አንደርግራውንድ ፕሮግራም ላካሄድ ኃላፊነት ተሰጥቶኝ እሱን አድርጌ ስመለስ እነዚህን ሰዎች ለመጠየቅ ልቤ እየቸኮለ ወደ እነሱ ቤት ሄድኩኝ እና ሲሄድ አገኘኋቸው። እሷንና ባለቤቷ የለም፣ ሌላ ደግሞ አንዲት ልጅ አለች አብሮ ቁጭ ብለዋል። ሳገኛቸው በጣም ደስ አለኝ። አብሬያቸው ቁጭ ብዬ እያለሁ ይቺ ያለ አብራት ያለችው ልጅ እኔን ልታገኘኝ ትፈልግ ነበረ። ከሌላ ከአዲስ አበባ ውጭ ነው መጥታ ተስፋዬን አታገኘም እንደ ዱሮ እኮ አይመጣም ብለዋት ልትሄድ ነበረ ወደ መጣችበት ቦታ እና አሁን እኔ እዛ ስታገኝ ይኸው እግዚአብሔር አመጣው ያለችና ደስ አለን። ወዳታለሁ። ተቃቅፈን ቁጭ ብለን በቃ ሰላም እያልኳት በልቤ እግዚአብሔር እነሱ ጋር ለምን እንዳመጣኝ ማሰብ ጀመርኩ እና በልቤ እያለ ለልጅቷ የሚሆን የእግዚአብሔር ምክር መጣልኝ። በጣም የሚገርም ነው። ከሌት አልኳት። አቤት። ቤትሽ ብን ፕሮግራም ይካሄዳል አልኳት። አዎ። ቤትሽ የሚካሄደውን ፕሮግራም ቤተ ክርስቲያን የምታውቀው ፕሮግራም መሆን አለበት፣ አገልጋዮች ደግሞ እያሉ መደረግ አለበት። ያን ባታረጊ ያ ነገር መውደቂያሽ ይሆናል አልኳት። ደነገጠች። ይህ እግዚአብሔር የሰጠኝ ቃል ነው ለእሷ የነገርኳት። ከዛ የሚቀጥለው የሚመጣልኝ ለባልና ሚስት የሚሆን ነው። እንዴ እኔ አላገባሁም። ሁለተኛ ደግሞ ከእሷ ጋር ያለችው ያገባችው የልጆች እናት ትልቅ ሰው ነች። እንዴት ነው ስለ ባልና ሚስት እኔ የምናገረው? የሚገርማችሁ ቃሉ በውስጥ የመጣው በጣምና በይዘትም ውበት ስለነበረው እግዚአብሔር ባልና ሚስት አድርጎ ሰዎች እንዴት እንደፈጠረ መናገር ጀመርኩኝ ማለት ነው። የጋብቻን ክቡርነት መናገር ጀመርኩ። ስናገር በቃ በዲቴይል ማስተማር ጀመርኩ። የሚገርማችሁ ነገር ነው እና ይሄ እንግዲህ የዛሬ 28 ዓመት የሆነ ታሪክ ነው መነግራችሁ፣ 25 ዓመት በላይ ሆኖ ታሪክ ነው። እና ይህን ስናገር ያች እህት እየየ ብላ ለቀሰች። እየየ ብላ ምነው አልኳት። እግዚአብሔር እኔ ለአንተ ስለሰጠው ጸጋ ነው እግዚአብሔር የማመሰግነው አለች። ይሄ ነገር በሕይወቷ በጣም ግራ ገብቶ አትቸገር የነበረውን ነገር እንዴት ከባሏ ጋር እንዳልተስማማ ነገረችኝ። ጋብቻ ክቡር ነው። እግዚአብሔር ለባልና ሚስት የሰጠው ጸጋ ነው። እግዚአብሔር ይመስገን። አግብቶ መኖር ስጋዊ አያረገንም። እኔ አግብቻ አለው። እኛ ብቻ አይደለንም። ጴጥሮስ አግብቷል። ሐዋርያው ጴጥሮስ አይደለም? የጌታ ሐዋርያቶች በርካታዎቹ ሐዋርያቶች አግብተዋል። ሐዋርያ ጳውሎስ እነሱን ሁሉ በዚህ ቦታ ላይ ይጠቅሳቸዋል። ምዕራፍ 9 ላይ ተመልከቱ ምን እንደሚል። ቁጥር 5 እንደ ሌሎቹ ሐዋርያትና እንደ ጌታ ወንድሞች እንደ ከፋም እህት ሚስታችንን ይዘን ልንዞር መብት የለንምን ይላል። ስለዚህ ሐዋርያት ካገቡ የጌታ ሐዋርያቶች እኛ በዚህ ዘመን ያለን ሰዎች አግብቶ መኖር ችግር ይሆንብናል ብለን ማሰብ የለብንም። እግዚአብሔር ይመስገን። እና እግዚአብሔር ሐዋርያቶችን ያገቡት ነው ያገባ አልፈልግም ያላገባችሁ ሲንግል ነው የምፈልገው አላለም ጌታ። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ ከእግዚአብሔር ለራሱ የጸጋ ስጦታ አለው። ማግባት ከሐዋርያነት ጴጥሮስን ካልከለከለ፣ የጌታን ተከታዮች ሁሉ ሌሎቹንም ሐዋርያቶች ካልከለከለ፣ ጳውሎስ የሚኖረው የሳገባ የኖረው የድንግልና ህይወት የቤተ ክርስቲያን ሁሉ መመሪያ እንዲሆን አልፈለገም። እንዴት ያለ ሚዛን የጠበቀ አገልጋይ ነው! እግዚአብሔር ይመስገን። ስለዚህ በጋብቻ ውስጥ ያሉ ሰዎች ማወቅ ያለባቸው ነገር አለ። በትዳራችን እግዚአብሔር የመሰረተው ትዳር ነው። በትዳር ውስጥ ባል ለሚስቱ ሚስት ለባሏ የሚገባትን አድርጎ መኖር ከእግዚአብሔር የተሰጠ እንደሆነ ማሰብና መረዳት አለባቸው። ጋብቻ ክቡር ነው፣ መኝታውም ቅዱስ ነው ይላል እግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። ስለዚህ ጋብቻ የእግዚአብሔር ዓላማ የሚካሄድበት ፈቃዱ የሚካሄድበት ነው። ይህንን የጋብቻ ትምህርት ሳስተምር በጣም ብዙ ዝርዝር ትምህርት አለው። ቀጥሎ ጳውሎስ የሚያነሳው መበለቶችን ያነሳል። ላላገቡና ለመበለቶች ግን እላለሁ እንደ እኔ ቢኖሩ ለእነርሱ መልካም ነው፣ ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ይላል። አለማግባት ብዙ ምክንያቶች አሉት። ሰዎች ከጤንነት ሁኔታ ይሁን የሚሆናቸውን ሰው ከማጣት ወንድም ወይም ሴትም ጋብቻ ሳይፈጽሙ ሊኖሩ ይችላሉ። ጋብቻ ለመመስረቱ ምክንያት የሥጋ ፍላጎት ብቻ ምክንያት መሆን የለበትም። በጣም ብዙ ሰዎች የሚሳሳቱት ይህንን ነው። ጋብቻ ለመመስረት ምክንያት መሆን ያለበት ብዙ የእግዚአብሔርን ፈቃድ በሕይወታቸው ሰዎች ማሰብ አለባቸው። ስለዚህ በዚህ ቦታ ላይ ሐዋርያው ጳውሎስ አላገባም ብለው ሰዎች በምኞት እየተቃጠሉ ለፈተና ከሚጋለጡ ቢያገቡ ይመረጣል ብሎ ይላል። ምንም ክርስቲያኖች ብንሆን የሥጋ ፍላጎት አይኖረንም ብሎ ማሰብ በጣም ትልቅ ስህተት ነው። ክርስቲያኖች የሥጋ ፍላጎት አለን፣ እግዚአብሔር የሰጠን። እነዚህ ፍላጎቶቻችን ኃጢአት አይደሉም። የመብል፣ የመጠጥ፣ የግብረ ሥጋ ፍላጎት ለሰው ልጆች እግዚአብሔር የሰጠው የእግዚአብሔር ስጦታ ነው። ስለዚህ እነዚህን ነገሮች አሳፋሪና ነውረኛ በሆነ መንገድ ማየትን መጽሐፍ ቅዱስ አያስተምርም። አሴቲዝም የሚባል ነገር አለ። ሥጋዊ ፍላጎትን ሁሉ መግደል፣ ሥጋዊ ፍላጎትን ሁሉ እንደ ነውር ማየት፣ እንደ ኃጢአት ማየትን የሚያስተምሩ አሉ። ነገር ግን እግዚአብሔር ከፈጠረው ጋብቻ ሰዎችን እንዲርቁ፣ መብላትን፣ መጠጣትን፣ ሰው ለሰውነቱ አግባብ የሆነውን እንክብካቤ አድርጎ መኖርን አፍራሽ በሆነ መንገድ መመልከት መጽሐፍ ቅዱሳዊ አይደለም። ጳውሎስ በዚህ ቦታ ላይ ያግቡ ይላል፣ በተደጋጋሚ ይናገራል። ከቁጥር 2 ጀምሮ እስከ 7 ለባልና ሚስት የሰጠው ምክር ይህንን በጣም በግልጽ ያሳያል። ስለዚህ በሰውነታችን ውስጥ ያሉ የሥጋ ፍላጎቶቻችን መኖራቸው ኃጢአተኛ መሆናችንን ማሳየቱ አይደለም። እንደዚህ ያለ ፍላጎት ሰዎች ቢኖራችሁ ልታፍሩ አይገባም፣ እግዚአብሔር በሰጣችሁ የሥጋ ፍላጎት። ምክንያቱም እግዚአብሔር ሕያው የሆነ ሰውነት ነው የፈጠረልን። በልተን ጠጥተን ጤናማ ሕይወት እስከኖርን ድረስ እነዚህ ፍላጎቶች የሌሉን መሆኑ ነው ሊያሳስበን የሚገባው። እና ከሌሉን እግዚአብሔር ለዚህ ነገር የጠራን ለድንግልና ወይንም ሳናገባ ለመኖር እግዚአብሔር የጠራን ከሆነ ከእግዚአብሔር ጋር ይህንን ልንመረምረው የሚገባ ነገር ነው። ነገር ግን ሰውነታችን ውስጥ ሊኖሩ የሚችሉ ፍላጎቶቻችን ሐዋርያው ጳውሎስ እንደ ኃጢአት አይደለም የሚያቸው፣ መፍትሄ የሚያስፈልጋቸው መፍትሄ የሚሰጣቸው ፍላጎቶች ናቸው ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈሳውያኖች ስንሆን እግዚአብሔር ስጋዊ ፍላጎቶቻችን ሁሉ አይገልም። በሌላ አባባል ጴጥሮስ የእግዚአብሔር ሰውነቱን ባገኘበት ጊዜ በጌታ እየተመራ የጌታን በጎች ግልገሎች ጠቦቶች ሲጠብቅ ወገቡን በእግዚአብሔር ፈቃድ ሌላ ያስተጠቀው ጌታን በሚያከብርበት ሞት ሊሄድ ያለ ህይወት ውስጥ ያለ ሰው ነው ይሄ እግዚአብሔር ሰው። ነገር ግን ሚስት አግብቶ መኖሩ መንፈሳዊነቱን አላጎደለበትም። ክብር ለእግዚአብሔር ይሁን። ስለዚህ የስጋ ፍላጎት በሰውነታችን ውስጥ ያለውን አፍራሽ በሆነ መንገድ መመልከት ጥሩ አይደለም። ስለዚህ ሐዋርያ ጳውሎስ ባሎቻቸው የሞቱባቸው ሚስቶቻቸው የሞቱባቸው ያላገቡ ሰዎች ወይም አግብተው ባሎቻቸው ከሚስቶቻቸው ጋር የተለያዩትን የሞቱባቸውን አስመልክቶ ነው የሚመክረው። ስለዚህ ቁጥር 10 ላይ እንመልከት። ሚስት ከባሏ አትለያይ፣ በትለያይ ግን ሳታገባ ትኖር ወይም ከባሏ ትታረቅ። ባሏም ባልም ሚስቱን አይተዋት ብዬ ተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ እንጂ ይላል። ቅድም እንዳልኳችሁ ሐዋርያ ጳውሎስ ትእዛዝ የሆነ ነገር የሚናገረው እዚህ ቦታ ላይ ነው። ጌታ ነው የሚለው ይላል። ሁለተኛ የሚናገረው በአብያተ ክርስቲያናት ሁሉ እደነግጋለሁ የሚለው ቁጥር 17 ላይ ነው ያለው። ስለዚህ ይሄ መፍታትን መጽሐፍ ቅዱስ አያስተምርም፣ መፍታትን መጽሐፍ ቅዱስ አይፈቅድም። በጣም ብዙ ሰዎች ለመፍታት መንደርደሪያ ምክንያት የሚያደርጉት ምንድን ነው? ባሌ ጌታን አያቅምና ልፍታ ይላሉ፣ ሚስቴ ጌታን አታቅም ልፍታ ይላሉ። በጣም ብዙ ነገሮች ሰዎች ልክ ወደ ጌታ ሲመጡ ሚስቶቻቸውን ወይም ባሎቻቸውን እንደ ልብስ መቀየር ይፈልጋሉ። አይደለም፣ አይደለም። እና በአንድ ወቅት ዓለማዊ ያለ ይሄ በጣም በካውንስል ሰዎችን ስናገለግል የሚገጥም ነገር ነው። አንድ ሰው ራሱ ዓለማዊ ሆኖ ያጫት ሴት ነበረች። ራሱ ዓለማዊ ሆኖ ጌታን ትቶ ያችን ሴት የምትጠጣበት እየጠጣ የምትውልበት እየዋለ አብሯት ከቆየ በኋላ አሁን ደግሞ ሲያት አልጣመችው መሰለኝ ሊቀይራት ፈለገ። እና ከዛ በኋላ ደግሞ የተነቃቃ ክርስቲያን ሆኛለሁ ህይወቴ ታድሷል አለ። ልጅቱ ደግሞ በጣም ወዷለች። ሙዝዝ አርጋ ያዘችው እና ስትይዘው እንዴት ነው በቃ እንደ ዓለማዊ ሰው ማግባት አለብኝ ወይ ብሎ ከናካቴው ጻድቁ ክርስቲያን ሆኖ ቁጭ አለ። እና እኔ መከርኩት ወንድሙ ይሄ ወንድማችን እንዳይመጻደቅ ነው። እና አንደኛ አንተነ ንስሐ መግባት ያለብህ፣ ሁለተኛ ጥሩ ትዳር ለመመስረትም በቂ ህይወት ላይ አይደለህም አሁን ያለው። ስለዚህ እግዚአብሔር ግፈኛ አምላክ አይደለም። አንተ እግዚአብሔርን ተዳፍረህ በፈለክበት መንገድ ሄደህ ከዚች ልጅ ጋር ሆነ እንደ አሮጌ ጫማ እሷን ጥለህ ደግሞ ሌላ ደግሞ ልትቀይር ፌር አይደለም አልኩት። ንስሐ ገብተህ ከእሷ ጋር አገባሻለሁ ብለሃት ከሆነ ይህን ሁሉ አብረሃት ሄድከው ልታገባት ይገባል አልኩት። ክርስቲያን አይደለችም አለ። ላግኛት አልኩት። ልጅቱን አገኘዋት። ክትትል ትምህርት መማር ጀመረች። ስትማር መንፈሳዊ ህይወቷ እያማረ ሲመጣ ስጋት ሁሉ ገባው። አያችሁት ሰዎች እንዴት እንደሚያደርጉ። እና ምንድነው ሰዎችን እንደ ቃል ልንቀይር አይደለም። በተለይ እህቶች ዴስፐሬት ይሆናሉ እና በዚህ ጊዜ ምን ያደርጋሉ? ወንዱ የወደዳቸው እየመሰላቸው በጣም ብዙ ርቀው ይሄዳሉ። እናንተ ያላገባችሁ እህቶችም ሆኑ ወንድሞች የእግዚአብሔር ክቡር ልጆች ናችሁ። እግዚአብሔር ይመስገን የሚድራችሁ አባት አላችሁ። እግዚአብሔር ስለ እናንተ ያስባል። እግዚአብሔር የተመሰገነ ይሁን። ስለዚህ ለማንም ሰው ራሳችሁን በመጣል ወገኖቼ ሰዎች እንዲጥሏችሁ አትፍቀዱ። ስለዚህ በዚህ ቦታ ላይ ጳውሎስ የሚናገረው ምንድን ነው? አንድ ሰው ለአንዲት ሴት ያገባት አግብቷት እያለ አሁን መንፈሳዊ ህይወቴ ተስተካክሏል፣ እሷ ዓለማዊ ነች፣ እኔ ለመንፈሳዊ ህይወቴ እንቅፋት ትሆናለች እና እንዴ ነው ዳምፕ ላርጋት አይነት ነገር እንዳይመጣ ነው። አያችሁት? አግብተውም እንኳን ሰዎች ሚስቶቻቸውን ይፈታሉ እና እኔ ከልቡ መለወጡን አላቅም ይላሉ። እና በህይወቴ ከገጠመኝ በጣም ዩኒክ ታሪክ ውስጥ ነርስ ተማሪዎች ከማገለገላቸው አንዲት ልጅ ነበረች እና በጣም መልከቀና ጥሩ ልጅ ነች። እና እቺ ልጅ ጥያቄ ያለኝና ካውንስሊንግ እፈልጋለሁ አለች። ምንድን ነው አልኳት። እኔ በህግ ተጭቻለሁ እና አሁን ግራጁዌት ሳረግን ላገባው ግዴታ የሚሆንብኝ ሰው አለ፣ ግን ሰው እሱ ክርስቲያን አይደለም። እኔ አሁን የጌታ ነገር ገብቶኛልና ማግባት አልፈልግም ብየዋለሁ። እኔ አንተ ዓለማዊ ነህ አልኩት። እሱ ደግሞ ክርስቲያኑ መሆን እፈልጋለሁ እኔም አለ። እና ይሄ ነገር ከልቡ ነው ወይስ አይደለም ምርመራ አድርጉልኝ አለች። አሁን እንዴት ነው እኔ ምርመራ ማድረገው ይህንን እና አንደኛ ራሴም ያላገባውም ልጅቱም መልከቀና ነች ለመታማትም እጋለጣለሁ ስለዚህ መፍቴ ያደረኩት ምንድነው የቤተክርስቲያን ሰዎች ሁለት ሰዎች በእድሜም የገፉ ያገቡ ሰዎችን ጨምረን ይሄን ሰው ልናነጋግረው ወሰነን እሺ አለ ስናነጋግረው በጣም ትሁት ሰው በቃ እንደኔ እግዚአብሔርን መንገድ እከተላለሁ አለ ምን እናድርገው የሰው ከዛ የክትትል ትምህርት መማር ጀመረ እና ተመደበለት ሰው ከአንድ ራቅ ያለ ቦታ ነበረ በጣም ተወዳጀን እና እኔ አልነበርኩም አስተምረው አንድ ጊዜ ደወለና እንግዲህ ወንድሜ ተስፋዬ አሁን ሰርጋችን ደርሷል እሷም ግራጁዌት ስታረግ ወደ ክፍለ ሀገር እንዳትሄድ ጋብቻችንን በመልክ ልናረግ ፈልጋለሁ እና እኔ ከዛሬ ጀምሮ ክርስቲያን ስለሆንኩ አንዱ ሚዜ አንተ ነህ ሌላ ደግሞ ሚዜ ምረጥልኝ አለ ስለዚህ ሚዜ መረጥን ማለት ነው ክርስቲያኖች በወግ በማረግ ለሷ ሁሉ ሚዜዎች ከክፍለ ሀገር ስለመጣች አድርገን ተጋብተው በክብር ይኖራሉ እግዚአብሔር ይመስገን ቤታቸው እግዚአብሔር ቤት ሆኖ ይኖራል ስለዚህ ሰዎች ሚስቱን ወይም ባልን ለመተው እንዴት ሊያስቡ እንደሚችሉ ቅንነት ጥያቄ እቺ ልጅ እርግጠኛ ነኝ በጣም ጨዋና ቅን የሆነ ጥያቄ ነው የጠየቀችው ሌላ አይደለም ነገር ግን መጽሐፍ ቅዱስ ሚስት ከባሏ ትለያይ ብትለያይ ግን ሳታገባ ትኑር ይላል እና መፍታት በመጽሐፍ ቅዱስ ውስጥ የተፈቀደ አይደለም ብዙ ሰዎች በመፍታታቸው የተሻለ ትዳር እንደሚያገኙ ይመስላቸዋል ነገር ግን ብዙ ጥናት እንደሚታየው አግብተው የነበሩ የፈቱ ሰዎች ሁለተኛው ትዳራቸው ለፍቺ በብዙ መንገድ ያጋልጣቸዋል እንጂ የተሻለ ኑሮ ለመኖር የመጀመሪያ ፍቻቸው ለትምህርት ምክንያት አይሆናቸውም ስለዚህ በነበር ባለንበት ጋብቻ ያለውን ነገር ማስተካከል ይሻላል የማናቀውን ችግር አምጥተን ፊክስ አረጋለሁ በዚህ ኤክስፒሪየንስ ከምን አገኘን በዚህ ኤክስፒሪየንስ ስለዚህ ጋብቻን መጽሐፍ ቅዱስ መፍታትን አስተምረም ሰዎች ግድ ሆነባቸው የሚፈቱበት ምክንያት ሊኖር ይችላል ወል በሰዎች አቢዩዝ ሊደረጉ ይችላሉ ባል በዚህ ሀገር በነገራችን ላይ ባል ሚስቱን መደብደብ አቢዩዝ ነው በህግም ያስቀጣል እና አንድ ሰው ሚስቱን ደብድቦ እኔ ባቅ ባልናገር በህግ ያስቀጣኛል አገልጋይ ሆኜ የማገለግልበት ላይሰንስ ሁሉ ያስነጥቃል እና if I see and ባል ሚስቱን ፊዚካሊ አቢዩዝ ቢያረግ I have to report to the police by the way በቨርጂኒያ ህግ መሰረት እና ያለ ባልየው ፈቃድ ሪፖርት ማድረግ ግዴታ አለብኝ You have to know this. So, ምንድነው አንድ ሰው ሚስቱን እንደፈለገ ለማድረግ መብት የለው? እና አንድ ጊዜ አንድ ወንድም አንዲት እህት መጣት ሚስቱን ማለት ነው። እና ለሊት መጥቶ በር አንኳኳል ቤቴ ኢትዮጵያ። ምንድነው እሱ? ስል በቃ ባክ ድረስልኛል ምን ነው? መጣዋታል ማንን? ሚስቱን። ምን ሆነች? ፌንት አርጋለች ባክ ድረስልኛል። በር ከፍቼ በቢጃማ ነው ተሯሩጨ ሲሄድ እሷ ጓዳዛ ባልጋ ላይ እንትን ብላለች አው ትንሽ ነው ነካ የመጣት አይ ዶንት ኖ ምን ያህል እንደመጣት ግን እንትን ብላለች ምን ሆነሻል አልኳት በቃ አለቀሰች በል አንተ ሳሎን ተኛ ምናም ብዬ እንግዲህ በጊዜውም ይገባኝን ጋላጋይ ሆኜ ይሄ አሁን ለምክርም ለጸሎትም አይመችም ሰዓቱ በሰላም ተኙ ነገ እንነጋገራለን አብረን ጸልያለን ብዬ ቤቴ መጣው ምንድነው እዚህ ደረጃ ደረሳችሁ እናንተ ምትዋደዱ አይደላችሁ አልኳቸው እኔ እኮ ተገዥልኝ ነው ማለት ተገዥልኝ ብቻ ነው ማለት ብትገዛልኝ እኮ ሁሉ አልመጣም ተገዢ ነው ማለት አለ ወገኖቼ መጽሐፍ ቅዱስ ሚስትን ተገዢ በጉልበት አይደለም የሚለው በፍጹም አይደለም ኢየሱስ ክርስቶስ እኛን የገዛን አዳኝ ሆኖ ነው እግዚአብሔር ይመስገን መግዛት በመብት ምናገኘው ነገር አይደለም ክርስቶስ ቤተክርስቲያን እንዴት ገዛት እናንተን እንዴት ገዛችሁ? እኔን እንዴት ገዛኝ? ሚስቶቻችንን በፍቅር ነው እምንገዛው እንጂ በጉልበት አንልም። አምባገነንነትና መንፈሳዊ ስልጣን ልዩነት አላቸው። አምባገነንነትና መንፈሳዊ ስልጣን አምባገነን ሰው የሰውን ፈቃድ አያከብርም። አያችሁት? በትዳር ውስጥ ያለ መገዛት የባርነት መገዛት አይደለም። በሮማውያን ህብረተሰብ ባርነት እንኳን መብት አለው በነገራችን ላይ ባሮች መብት አላቸው ከባርነታቸው እንኳን ነፃ ሊወጡ የራሳቸው ቤት የራሳቸው ቢዝነስ ሁሉ አላቸው ባሮች አግብተው ይወልዳሉ ባሮች ባሪያም አላቸው የራሳቸው በሮማውያን ህብረተሰብ ስለዚህ በትዳር ውስጥ ወንድ ሚስቱን እንደፈለገ ሊገዛ መብት የለውም መጽሐፍ ቅዱሳዊ አይደለም ስለዚህ እህቶቻችን ሴቶች በወንዶች ላይ ወንዶችም በሴቶች ላይ የአምባገነንነት ባህሪን ማሳየት መጽሐፍ ቅዱስ አይደለም። አምባገነንነት የሰይጣን ስራ ነው። እግዚአብሔር ይመስገን። እውነተኛ መንፈሳዊ ኦቶሪቲ ለሰው ነጻነትን ይሰጣል። እግዚአብሔር ይመስገን። ይህንን ነው ማየት ያለብን። ስለዚህ ባልና ሚስት አንዳቸው ካንዳቸው ጋር የሚኖሩት በፍቅር ነው እና ኤፌሶን ምዕራፍ 5ን የማያሟላ ወንድ ሚስቱን ለመግዛት መብት አለው ማለት አይችልም። ኤፌሶን ምዕራፍ 5ን የማያሟላ ወንድ ሚስቱንም ለመግዛት መብት አለው ማለት አይችልም ብየ ነው የማምነው። ለእያንዳንዳችሁ በክርስቶስ ፍርሃት ይላል ቁጥር 21 ላይ የተገዛችሁ ሁኑ ይላል። በክርስቶስ ፍርሃት ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ይላል። ክርስቶስ የቤተ ክርስቲያን አካል የሆነው አድኗት ነው። አካል የሆነው እግዚአብሔር ይመስገን። አካሉ ነች፣ አካሉ ነች። ብዙ ሰዎች ሚስቶቻቸውን እንደ ቃ ነው መግዛት የሚፈልጉት፣ እንደ መኪናቸው፣ እንደ ንብረታቸው ነው። እንደዚህ አይደለም መጽሐፍ ቅዱስ የሚናገረው። ስለዚህ ሴት ነፍስ ያላት በውስጧም የምትንፈራፈር ነፍስ የምትንቀሳቀስባት ሰው ነች። ስለዚህ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ባሎችንም ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ሚስትን ለማዳን ራሱን የሰጠ መሆን አለበት ባል። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻችሁ ይገዙ ይላል። ቤተ ክርስቲያን ለክርስቶስ የምትገዛው በፍቅር ነው። አዳኝ ኢየሱስ እያለች ነው የምትገዛው፣ አይደለም እንዴ? አዳኝ በአዳኝነቱ ፍቅር የተማረከች ነች። ይህንን ነው መጽሐፍ ቅዱስ የሚያስተምረን። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደ ወደዳት ሚስቶቻችሁን ውደዱ። ውድ ወገኖቼ ኢየሱስ ክርስቶስ እንደ ወደዳችሁ ባታውቁ እዚህ ቸርች ምንም ልታረጉ አትመጡም። ኢየሱስ ስለወደደን ነው ዛሬ እዚህ ያለ ነው። ክብር ለእግዚአብሔር ይሁን። ስለዚህ በትዳርም ባሎች ሚስቶቻቸውን መውደዳቸውን ማሳየት አለባቸው። ፍቅራቸውን በልዩ ልዩ መንገድ፣ በሚገባቸው መንገድ መግለጥ አለባቸው። ቤተ ክርስቲያንን እንደወደዳት በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳ ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ኢየሱስ ክርስቶስ ቤተ ክርስቲያንን ክብርት አድርጎ ነው ለራሱ ያቀረባት። ገረድ አድርጎ አይደለም፣ አሽከር አድርጎ አይደለም፣ ክብርት አድርጎ ነው ያቀረባት። ወንዶችም ለሚስቶቻቸው እንደዚህ ነው። ሚስቶቻችን እንዲያምርባቸው፣ ጥሩ እንዲሆኑ፣ እንዲዋቡ፣ በስራም በኑሮም እንዲያምርባቸው ማድረግ አለብን እንጂ በዲፕሬሽን እንዲመቱ፣ በጭንቀት እንዲመቱ፣ በስቃይ እንዲመቱ እያደረግን የባልነት መብት አለኝ ብለን ብንል በሕግም ያስጠይቃል፣ በእግዚአብሔርም ያስጠይቃል። ስለዚህ በትዳር ውስጥ ይህንን ነገር ባሎች ማየት አለባቸው እና ጋብቻ በጣም መልካም ነገር ነው። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች አግብቶ መኖርን በጣም ይጠላሉ። ለምን? መማር ይከለክለኛል፣ ማደግ ይከለክለኛል፣ ብዙ ነገሮችን የሚያቅብባቸው ይመስላቸዋል። አይደለም። እኔም እስከማውቀው ድረስ አግብተው ወልደው ሃይስኩል የተማሩ ኮሌጅ የገቡ ተምረው ትልቅ ቦታ የደረሱ ሰዎች አሉ። ማግባት ማደግን አይከለክልም። እንደውም ለብዙ ሰዎች በማግባት ነው ብዙ እድገታቸው ሲመጣ የሚታየው። ስለዚህ ትዳራችሁን የኑሮ እንቅፋት አድርጋችሁ ለሰይጣን እድል አትስጡ እና በጣም ይህንን አድርገን ልብ ልንል ይገባል። እግዚአብሔር የተመሰገነ ይሁን። ከቁጥር 12 ጀምሮ ሐዋርያ ጳውሎስ ሌሎችን እኔ ላለው ጌታም አይደለም ከወንድሞቹ ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስት ብትኖር ከእርሷ ጋር ሊቀመጥ ቢስማማ አትተወው። ክርስትናችን ምክንያት እያደረግን ባልን ወይም ሚስትን ለመለወጥ እንዳናስብ። ወደ ጌታ ሊመጡ ይችላሉ። የመዳን እድል ይሰጣቸዋል። እመን አንተና ቤተሰቦችህ ትድናላችሁ ያለ እግዚአብሔር እኛን ነጥሎ ከሚስት ከልጆቻችን እንድንድን አያረግም። የእግዚአብሔር መንግስት ወደዛ ቤት ትገባለች። የእግዚአብሔር ጸጋ ወደዛ ቤተሰብ ይጠጋል። ወንጌልን ሰምቶ የመዳን እድል ይኖራቸዋል። እኔ ተለውጬ ከሆነ ሚስቴ ካልተለወጠች በእኔ ህይወት የኔን ህይወት አይታ ያለ ጌታ የኖርኩትን የትዳር ህይወትና ጌታን ካመንኩ በኋላ የምኖረውን የትዳር ህይወት እያየች የባሌን የህይወት ጣዕም የቀየረ የእግዚአብሔር ነገር ይባረክ ትላለች። እግዚአብሔር ይመስገን። ስለዚህ ይህንን ነገር ነው መጽሐፍ ቅዱስ የሚናገረው። እና ሚስቶቻችን በእኛ ህይወት ሊለወጡ ይችላሉ። እግዚአብሔር እኛን ለመቀደስ የዘረጋው ጸጋ ለልጆች ለሚስቶቻችን ሁሉ ይተርፋል። ሚስትን ለመቀደስ የመጣው እግዚአብሔር ጸጋ ለባልም ለልጆችም ይደርሳል ነው የሚለው። ስለዚህ ይሄ እግዚአብሔር ማዳን ወደዛ ቤተሰብ መጥቷል። አያችሁት? ሰው እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ይላል። ስለዚህ ያ ቤተሰብ የክርስቶስን መንግስት ወንጌል የተቀበለ ልጅም ይሁን ባልም ይሁን ሚስትም ትሁን ሲኖር የእግዚአብሔር ኃይል አለ። መቼ ነው ይሄ ትዳር ጥያቄ ላይ የሚሆነው? ይሄንን ክርስቶስን ካልተውሽ፣ ይሄን ክርስቶስን ካልተውክ ካንተ ጋር አልኖርም ካሉ መጽሐፍ ቅዱስ ሐዋርያ ጳውሎስ ምን ይላል? በጣም በጣም ግልጽ የሆነ ነገር ይናገራል። ቁጥር 14 ያላመነ ባል በሚስቱ ተቀድሷል፣ ያላመነች ሚስት በባሏ ተቀድሳል ካለ በኋላ ቁጥር 15 የማያምን ግን ቢለይ ይለይ፣ እሱ ይለይ። በጣም ብዙ ሰዎችን የመከርኩት የጠቀማቸው ነገር አለ እና አንዳንድ ሰዎች ባሌ ካልፈታው እያለ ይጨቀጭቀኛል እና ሚስቴ ካልፈታው እያለ ይጨቀጭቀኛለች፣ ፈርሚልኝ ፈርምልኝ ይሏችኋል፣ ያስጨንቃሉ። እኔ ኖርማሊ ብዙ ሰዎችን መክረው አትፈርሙ ነው የምለው። እሱ ከፈለገ ይለይ። እኔ እግዚአብሔር ያገባኝን ቃል ኪዳን አፍራሽ አይደለሁም። አንተ ካፈረስክ አፍርስ። ከፈለግ በግድ ባሌ ሆነ አትኖርም፣ ሚስቴ ሆነሽ አትኖሪም ማለት ያለባችሁ እናንተ ናችሁ። በምንም አይነት አትፈርሙ ነው የምላቸው። በእንደዚህ ያለ ምክር የተመከሩ ሰዎች ባል ካል በቃ ያስቸገራት ሴት እምቢ ብላ ዛሬ ባሏ ታርቀው አብረው ይኖራሉ። ክብር ለእግዚአብሔር ይሁን። የሚገርማችሁ ያኔ አድርጋ ቢሆንስ ኖሮ ፕሮባብሊ ያ ሰው ምን ሊያደርግ እንደሚችል እኔ አላቅም። ነገር ግን ብዙ ሰዎች በእንደዚህ ያለ አይነት መንገድ ፍቱኝ ፍቺኝ እያሉ ሲሉ፣ ቢለይ እሱ ይለይ፣ ብትለይ እሷ ትለይ ብትፈልግ እና የለም ባሌን ከማጣ ጌታን ማጣት አለብኝ አይባልም። ቅደም ተከተል መጀመሪያ ጌታ፣ ቀጥሎ ሚስት ወይም ባል፣ ልጆች፣ ከዛ ቤተ ክርስቲያን። ስለዚህ ምንድን ነው? ክርስቶስን ከሁሉ በላይ ነው፣ ከትዳሬም ከራሴም ህይወት በላይ ስለሆነ የጌታን ነገር ጥያቄ ውስጥ የሚያመጣ ባል ወይም ሚስት ካለች እኔ ከጌታ በፍጹም ልለይ አልችልም። ትዳሬን ወዳለው እወድሃለው፣ እስከ ዛሬ ከኖርኩት በተሻለ መንገድ በትዳሬ ኖርልሽ ልኖርልህ እችላለሁ፣ ነገር ግን ክርስቶስን ግን ለትዳሬ ስል አልተውም ብለው ግልጽ ነገር መናገር ያስፈልጋል። አይህን ካልተውሽ እንግዲህ እኔና አንቺ አንድ አይደለንም ብሎ የሚሄድ ካለ የምትሄድ ካለች ማሰላም መሄድ ይችላሉ። አያችሁት? እናንተ ድልድይ አትስበሩ። እነዛ ሰዎች ምን ያደርጋሉ? ወደፊት ይጸጸታሉ እና ትዳራቸውን አፍርሰው የሄዱት መንገድ ከባድ ሲሆንባቸው በንስሐ ሊመለሱ ስለሚችሉ ድልድይ ማፍረስ የለብንም። እና ብዙ ሰዎች እንደዚህ ባለ አይነት መንገድ ትዳራቸውን ለማፍረስ መንፈሳዊ ነገር ምክንያት ሲያደርጉ በፍጹም ታዲያ ፍቺዋ ምንድን ነው? በጌታ አይደለም አይደለም አይደለችም አይደለ ተዋት አትበሉ። በተለይ ሴት ወንድን፣ ወንድም ሴትን መካሪ ሆኖ መገኘት ብዙ ጊዜ ጣጣ አለው። እግዚአብሔር ይመስገን። ሐዋርያው ጳውሎስ በምዕራፍ 7 ላይ ከቁጥር 17 ጀምሮ ቅድም ያነበብኩትን ጠቅለል ያለ ምክር ይመክራል። ብቻ ለእያንዳንዱ ይላል፣ እግዚአብሔር እንደከፈለለት እያንዳንዱም እግዚአብሔር እንደጠራው እንዲሁ ይመላለስ። እግዚአብሔር እኛን ሲጠራን ጥሪ ብዙ አይነት መንገድ አለ። እግዚአብሔር ባሪያ ሆኜ ያለው ጌታን አግኝቼው ከሆነ ባርነቴ ሊያስጨንቀኝ አይችልም፣ አይገባም። ነገር ግን ባርነት በዚህ ዘመን እናያለን እና በሮማውያኖች ህብረተሰብ ያለ ባርነት አንድ አይደለም። እዚህ ውስጥ ባርነትን ያነሳል ሐዋርያ ጳውሎስ እንደ ምሳሌ አድርጎ። በዚያን ዘመን ይሄ ጽሑፍ በተጻፈበት ዘመን ሰዎች ራሳቸውን ለባርነትም ሆን ብለው ይሰጣሉ። ለምን? የኢኮኖሚው ፈተና ስለሚያስቸግራቸው ካለው ሰው ጋራ እኔ አንተ ባሪያ ሆኜ ልኖር ብለው ይገዛሉ። ለምን ይበላሉ ይጠጣሉ ከዛ ሰው ወጥተው ለብቻቸው ኑሮ ልኖር ብለው ቢሉ ስለሚያስቸግራቸው የባርነት ህይወትን ይመርጣሉ። ባርነት በዚህ በኖርዝ አሜሪካ ወይም በእኛ ሀገር በአፍሪካ ውስጥ እንደሰማነው አይነት ባርነት አይደለም። ባሮች መብት አላቸው። በማህበር ይደራጃሉ፣ ራሳቸው ነፃ ሊያወጡ ይችላሉ። በሁለት አይነት መንገድ የገቡት የባርነት ዘመን ሲያልቅ ነፃ ይወጣሉ፣ ወይንም ገንዘብ ከፍለው ነፃ ይወጣሉ እና አግብተው መኖር ይችላሉ። የራሳቸው ቤት አላቸው፣ ንብረት አላቸው። ስለዚህ እዚህ መጽሐፍ ቅዱስ ስለ ባሪያ ሲናገር እኔና እናንተ ከምንሰማው ፖለቲሳይዝድ ከሆነ ባርነት የተለየ መሆኑን መርሳት የለብንም። በጣም ከሀያ በማያንሱ ነጥቦች ከዚህኛ ከምናውቀው ባርነት የሚለይበት ብዙ ልዩነት አለ። ስለዚህ በዚያን ዘመን ያሉ የነበሩ ባሮች ነፃ መውጣት አይፈልጉም። አንዳንዶቹ ለምንድን ነው ከጌቶቻቸው ጋር የሚኖሩ ኑሮ ተስማምቷቸውም እንደው መብታቸው ተጠብቆ ጥሩ ኑሮ ስለሚኖሩ አይሰማቸውም። በዛ መንፈስ ነው ጳውሎስ የሚመከረው እንጂ በዚህ በኖርዝ አሜሪካ ባርነትን በምንሰማበት መልክ አይደለም የሚመከረው። ስለዚህ እንደዚሁም በአብያተ ክርስቲያናት እደነግጋለሁ ካለ በኋላ ምን ይላል? ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። አይሁዳዊ ሆኖ ጌታን የተቀበለ ሰው ከሆነ አሕዛብ የሆነ ጌታን ያልተቀበለ ሰዋል እኔ መገረዜን ጠላሁት ምናምን ማለት የለበትም። ተገርዘን የወደደን ጌታ ስሙ ብሩክ ይሁን። ሳንገረዝ የወደደን ጌታ ነው። የተያያዝንበትን የጌታን ፍቅር የዳንበትን ጸጋ ነው ማሰብ ያለብን እንጂ ያለንበትን ሁኔታ አይደለም። እግዚአብሔር ባለንበት ሁኔታ ተቀብሎናል። ማንም ሳይገረዝ ይላል። መገረዝ ቢሆን አለመገረዝ ቢሆን ከንቱ ነው፣ የእግዚአብሔርን ትእዛዝ መጠበቅ ነው እንጂ። ከዛ እያንዳንዱ በተጠራበት መጠሪያ እንዲሁ ይኑር ይላል እንደገና። ከዛ ምን ይላል? ባሪያ ሆነ ተጠርተ እንደሆነ አይገድህም። አርነት ልትወጣ ቢቻል ግን አርነትን ተቀበል። በነገራችን ላይ በእነዚህ ዘመናት ከዚህም በኋላ ባሉት ጊዜያቶች በሐዋርያትና በሐዋርያት ዘመን ወዲህ በተለይ ከሐዋርያት ዘመን ወዲህ በነበሩት ጊዜያቶች አንዳንድ አብያተ ክርስቲያናት ገንዘብ እያዋጡ ክርስቲያን ወንድሞቻቸውን የባርነት ዕዳቸውን እየከፈሉ ነፃ አወጧቸዋል። በነገራችን ላይ ነፃ አወጧቸው ነበረ። እስከዚህ ድረስ ይረዳዱ ነበረ። ስለዚህ ምንድን ነው? አርነት መውጣት ከቻልክ አርነት ውጣ፣ ካልቻልክ ግን አትጨነቅ። እና ብዙ ሰዎች ምን ይላሉ? ጳውሎስ እንዴት የክርስቶስ ወንጌል አገልጋይ ሆኖ ባርነትን ይደግፋል ይላሉ። ሐዋርያቶች ይህንን ቅዱስ ወንጌል በሚሰብኩበት ዘመን በህብረተሰብ ውስጥ ማህበራዊ ለውጥን የኢኮኖሚ ለውጥን ለማምጣት ቸርች አቅም የላትም። ያኔ ቤተ ክርስቲያን የሰዎችን ህይወት እየለወጠች ነው ህብረተሰብን የለወጠችው እንጂ የህብረተሰብን አስተዳደርና ባህል በመለወጥ አይደለም ሰዎችን የምትለውጠው። ስለዚህ በሚለወጡ ሰዎች የሚለወጥ ህብረተሰብ ነው መጽሐፍ ቅዱስ የሚያስተምረን እንጂ ህብረተሰቡን ሲስተሙን በመቀየር ህብረተሰቡን መለወጥን አይደለም የሚያስተምረው። ስለዚህ ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው ይላል። በሌላ አባባል ጌታን ባመንበት ጊዜ ያለንበት የኢኮኖሚ ይሁን የባርነት ይሁን የሶሻል ቢሁን ያለንበት ሁኔታ ከክርስቶስ የሚገኘውን ጸጋ አይከለክልም ነው የሚለው። ክብር ለእግዚአብሔር ይሁን። አሜን አሜን። ዛሬ ታስረው ያሉ ክርስቲያን ወንድሞቻችን እኛ በአሜሪካን አገር በነፃነት እንኖራለን፣ የእግዚአብሔር ጸጋ ለነሱ አይከለከልም። ክብር ለእግዚአብሔር ይሁን። እግዚአብሔር መልካምነቱ በጎነቱ ለነሱም ክፍት ነው። ጌታ የተመሰገነ ይሁን። ስለዚህ በኑሯችን በማኅበራዊ ሕይወታችን ውስጥ ያለው ነገር ከእግዚአብሔር ያገኘነው ነፃነት፣ መንፈሳዊ አርነት የመግታት ባህሪ የለውም። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው። እንዲሁ ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በጣም ብዙ ሰዎች ውስጣቸው ነፃ ያልወጣ ህሊናቸው ውስጥ ታስረው የሚኖሩ ሰዎች አሉ። ስልጣን ላይ ናቸው ያሉት፣ ሀብት አላቸው፣ ሁሉ ነገር አላቸው። ነገር ግን ውስጣቸው ግን ነፃነት የለውም። ደግሞ አንዳንድ ሰዎች አሉ፣ ውጫቸው የተመቸ አይደለም፣ መብት የላቸውም፣ ምን የላቸውም፣ ውስጣቸው ግን ነፃ ነው። የትኛውን ትመርጣላችሁ? የውስጥ ነፃነት ያለው ሰው በውጭ ነፃነት ካለው ሰው ይበልጣል። የእግዚአብሔር ስም የተባረከ ይሁን። አያችሁት? ጳውሎስና ሲላስ ታስረው እያሉ በዜማ እግዚአብሔርን ያመሰግኑ ነበረ። አንድ ድሮ ያነበብኩት መጽሐፍ prison to praise ይላል እስር ቤት ለአምልኮ ለምስጋና ስለዚህ እግዚአብሔር በውስጣችን የሚሰጠን ነጻነት ማህበራዊ ህይወታችን ባሪያ ብንሆን ወይም እንዲ ወይም እንደዛ ብንሆን ሊገታን አይችልም ጌታ የሚሰጠን ነጻነት ከሁሉ በላይ ነው ይላል እግዚአብሔር ይመስገን በዋጋ ተገዝታችኋል የሰው ባሪያዎች አትሁኑ ምንጊዜም ክርስቲያን የሆነ ሰው የማንም ሰው ባሪያ መሆን የለበትም ማንም ሰው በህይወታችሁ ላይ በውለታ በእዳ በተለያየ ነገር አለቃ ላያችሁ ላይ ሆኖ ህሊናችሁን የሚሰብር አቅም እንዲኖር እንዳታረጉ ብዙ ሰዎች በላያችን ላይ የመሰልጠን ፈቃድ ሲያሳዩ የሰይጣን ባህሪ እንደሆነ ነው እኔ በበኩሌ የማምነው ምክንያቱም በሰዎች ላይ መሰልጠን ሰዎችን ኮንትሮል ለማድረግ መሞከር ኢቭል የሆነ ሰይጣናዊ ነገር ነው ስለዚህ የሰው ባሪያ አትሁኑ ይላል መጽሐፍ ቅዱስ በማንኛውም ነገር የማንም ባለ እዳ አትሁኑ ከፍቅር በስተቀር ሰዎች በሚያደርጉላችሁ ነገር ባሪያ አርገው እንዳይገዟችሁ መጠንቀቅ አለባችሁ እኛ ራሳችንም ይሄን መማር አለብን ለሰዎች የምናደርገው ነገር ነጻነታቸውን ወስደን መቆጣጠሪያ ልናደርግ ቸርነትን ለሰዎች እንዳታደርጉ ካደረግን የሰዎችን ነጻነት እየጠበቅን ነው ይሄን አርገለት እንዴት እንደዚህ ያረጋል ይሄንን አድርገላት እንዴት እንድታረጋለች ይሄንን ሰጥቼው ይሄንን ወኘለት እንዴት እንድይለኛል እንዴት አይልም ሰውየው ነጻነቱን መጠበቅ አለበት ማንም ሰው ነጻ መሆን አለበት ስለዚህ በእግዚአብሔር ቤት ውስጥ የሰው ባሪያ አትሁኑ የሚለውን እኛም ከሰዎች ጋር ባለን ነገር ሰዎችም ከኛ ጋር ባላቸው ነገር ሚዛን ልንጠብቅበት የሚገባ ነው ወንድሞች ሆይ እያንዳንዳችሁ በተጠራችሁበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር ይላል ስለዚህ እግዚአብሔር የሰጠንን የተጠራንበትን ጥሪ መጠበቅ እንዳለብን ይናገራል የመጨረሻ ሐዋርያ ጳውሎስ የሚያነሳው የደናገልን ሁኔታ ነው ቁጥር 5 ልብ በሉት የጌታ ትእዛዝ የለኝም ይላል አይገርምም ጳውሎስ እንዴት ያለ ጨዋ አገልጋይ እንደሆነ እኛ ዛሬ እግዚአብሔር ተናገረኝ ምንለው ያቃጀንን ሁሉ የተሰማንን ሁሉ የመሰለንን ሁሉ ነው ምንናገረው ሐዋርያው ጳውሎስ ተመልከቱ ምን እንደሚል የጌታ ትእዛዝ የለኝም ይላል ነገር ግን የታመንኩን ሆን ዘን ከጌታ ምሕረትን የተቀበልኩ እንደመሆኔ ምን አደርጋለሁ ይላል ምክር እመክራለሁ ይላል አያችሁት እንዴት ያለ ጨዋ አገልጋይ እንደሆነ ሁሉንም ጌታ ነው ያለው በቃ የእግዚአብሔር ሰው ምልክት የሐዋርያነት ምልክት ምን ተስኖት ይሆነን ነው ብዙ ጊዜ መቅረብን ምን ፈልገው እግዚአብሔር ሁሉን እንደሚናገረን ሁሉን እንደሚገልጥልን ሰዎች ደፋር እንሆናል በተለይ በዚህ ዘመን በጣም ደፋሮች ነን አላውቅም ማለት ትልቅ መንፈሳዊ ነገር ነው ሐዋርያው ጳውሎስ የእግዚአብሔር ሰው በአዲስ ኪዳን ያሉትን መጽሐፍቶች ስንት እንደጻፈ ተመልከቱ ሮሜን አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ኤፌሶን ገላትያን ተመልከቱ እነ ቆላሲስን እነ ተሰሎንቄን አብዛ ከግማሽ በላይ የሆኑትን እነዚህ ሁሉ መጽሐፍ የጻፈ እግዚአብሔር ሰው እንደዚህ ካለ እኛ ጨዋነትን መልመድ አለብን ብዙዎቻችን ሰዎችን ስንመክር በቃ እንግዲህ እንደዚህ ነው መደረግ ያለበት ብለን ሰዎች ላይ በቃ እንደፈረስ ነው የምንወጣባቸው እና የሰዎችን መብትና ክብር የማስጠብቅ ባለጌ ባህሪ ማሳየት ነውር ነው ትልቅ ብንሆን ትንሽ ብንሆን ስንመክር ገደባችንን ማወቅ አለብን ደረጃችንን ማወቅ አለብን መብታችንን ማወቅ አለብን የሰዎችን መብት ማወቅ አለብን ሐዋርያው ጳውሎስ እነዚህን ደናገለ እንደዚህ ነው መኖር ያለባቸው እንደዚህ ነው ታዲያ ጌታ ማለት እንደዚህ ነው ይያሉ የሚሉ ሰዎች አሉ በጣም በሰዎች ህይወት ውስጥ ገብቶ መናገር በጣም ጥሩ አይደለም ስለዚህ ጳውሎስ አያችሁት መካሪ ሆኖ ነው ደናገልን የሚያናገራቸው እግዚአብሔር ይመስገን ምን ይላቸዋል ምንድነው ምክሩ እንግዲህ ስለአሁኑ ችግር ይህ መልካም ይመስለኛል በእነዚህ ቆሮንቶስ ሰዎች ቀደም እንዳልኳችሁ አሁን ያሉበት ዘመን ችግር እንዳለው የተለየ ችግር እንዳለ ያሳያል ያአሁኑ ስለአሁኑ ችግር ይላል ጊዜያዊ የሆነ ችግር ከዚህ በመነሳት ነው ብዙ የእግዚአብሔር ሰዎች በቆሮንቶስ አካባቢ የነበረውን ረሃቡን ጥማት ህዝቡን አመፀኛ ማድረጉን እና ሰዎች ከኑሮ ቀውጥ የተነሳ የመጣ ፍርሃት አለ በማህበር ውስጥ መንግስታት መሪዎች ባለስልጣኖች ህዝቡን መቆጣጠር አልቻሉም የተራበ ህዝብ ምንም ነገር የሚፈራው ነገር የለም ስለዚህ በእንደዚህ ያለ ቀውስ ውስጥ ያሉ ስለሆኑ ያአሁኑ ችግር የሚለው ይሄንን ነው የሚሉ የእግዚአብሔር ሰዎች አሉ ስለዚህ ጊዜያዊ ችግርን ነው የሚያሳየው። በእንደዚህ ጊዜ ውስጥ ነው የሚለው ሰው እንዲህ ሆኖ ቢኖር መልካም ነው ይላል። መልካም ነው፣ ምክር ነው። ተመልከቱ፣ በሚስት ታስረ እንደሆነ መፋታትን አትሻ። አያችሁት? መፋት በሚስት አልታሰርክ እንደሆነ ሚስትን አትሻ። አሁን ያለው ችግርን ስናየው ለምሳሌ ተመልከቱት፣ አሁን ባለንበት ሀገር ቀውስ የሆነ ችግር ቢኖር ሰው ማግባትን ከሚያስብ ይልቅ ያ ዘመን ያ ችግር እስኪያልፍ ይቆያል። አይደለም እንዴ? ብልህ የሆኑ ሰዎች ጊዜያዊ ችግር እስኪያልፍላቸው ይቆያሉ። ጳውሎስም ምንድን ነው የሚለው? ይሄ አሁን ያለ ካለው ችግር የተነሳ ወደ ማግባት አትሄድ፣ አግብተህም ከሆነ ከጋብቻ አትውጣ ነው የሚለው። ብታገባ ግን ኃጢአት አትሰራም፣ ድንግሊቱ ብታገባ ኃጢአት አትሰራም ይላል። ነገር ግን እንዲህ በሚያደርጉ በስጋቸው ላይ መከራ ይሆንባቸዋል፣ እኔም እራራላችሁ ነበር ይላል ጳውሎስ። እውነተኛ የእረኛ ልብ አለው። አያችሁት? እነዚህ ክርስቲያኖች ምን እንትን ይላል፣ ጌታ ይቆጣጠራቸዋል፣ መንፈሳዊ መሆን ነው እያለ አይደለም ይላቸው። ድንግል ሆናችሁ በምትኖሩት ኑሮ ውስጥ የምትሰቃዩትን ስቃይ እኔ ስለሚገባኝ ምን አረግላችኋለሁ ይላል? እራራላችኋለሁ ይላል። ውድ ወገኖቼ እርስ በርሳችን እንደዚህ መታየትን እግዚአብሔር ይስጠን። ላላገቡ እህቶቻችን ወንድሞቻችን ስንጸልይ፣ የትዳር ነገር ሲቸገሩ እንትን ስንል ባልዳነና ባልታረመ አላደለም ህሊናና ልቦና ሰዎችን አላደለም ጉልበት የማይሰጣቸውን ነገር ከመናገር ርኅራኄና ፍቅርን ማሳየት ይመረጣል። እግዚአብሔር ይሄ እንድናደርግ ይርዳን። ስለዚህ ሐዋርያ ጳውሎስ ይራራላቸዋል። አያችሁት? ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። አያችሁት? ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱ እንደማያለቅሱ፣ ደስ የሚላቸው ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚች ዓለም መልክ ምንድን ነው ይላል? አላፊ ነውና። ውድ ወገኖቼ አዎ፣ የዚች ዓለም መልክ አላፊ ነው። መንፈሳዊ ሕይወትን በድንግልና ለመኖር በጣም ብዙ መንፈሳዊ ራእይ ይጠይቃል እና እንደ ሐዋርያው ጳውሎስ ለጌታ መገዛት በጣም ይጠይቃል። ስለዚህ ይሄ ነገር ደግሞ ብዙ ሰዎች ላግባ አላግባ የሚለውን ነገር ካልወሰኑ ይሄ ነገር በቀላሉ ሊሆን አይችልም። ድንግልና ሙከራ አይደለም፣ ምንሞክረው ነገር አይደለም። በጸጋ የሚኖር ነገር ነው። ማግባትም በጸጋ ነው፣ አለማግባትም በጸጋ ነው። ስለዚህ በሙከራ የምናረገው ነገር አይደለም። እና እግዚአብሔር ትዳር እንዲሰጠን ስለ ትዳር መጸለይ ጥሩ ነው። ነገር ግን ውድ ወገኖች ሳናገባም ሆነ አግብተን የምንኖርበትን ጊዜ ሁለቱም የሚያምረው በእግዚአብሔር ጸጋ ነው። እግዚአብሔር የተመሰገነ ይሁን። ለሁለቱም የእግዚአብሔር ጸጋ እንዳለ መጽሐፍ ቅዱስ ያስተምራል። እግዚአብሔር ባለንበት ሁኔታ ውስጥ ለተቸገርንበትና እኔና እናንተ ለሚነካን ፈተና ሁሉ የሚረዳ የእግዚአብሔር ጸጋ አለ። እግዚአብሔር የተመሰገነ ይሁን። ስለዚህ ማግባት ይገባኛል ብላችሁ ያመናችሁ ያላገባችሁ ወገኖች የሚራራላችሁ ሐዋርያው ጳውሎስ ብቻ አይደለም፣ ጌታም ይራራላችኋል። እግዚአብሔር ይመስገን። እግዚአብሔር ድካማችሁን ፈተናችሁን ሁሉ ያውቃል። ይሄ መልካም የሆነ የምስራች ነው በዚህ ቦታ ላይ። ነገር ግን ያለንበትን ዘመን ስንመለከት ያላገባንበትን ጊዜ ለእግዚአብሔር ክብር እንጠቀምበት። ያላገባንበትን ጊዜ ለማን እንጠቀምበት? ለእግዚአብሔር እንጠቀምበት። ብዙ እንሩጥበት። እኔ ያላገባሁበት ረጅም ጊዜ ነበረ ከማግባቴ በፊት። በእውነት እነግራችኋለሁ ሌሊትና ቀን እረፍት አልነበረኝም። አዳር ፕሮግራም ብትሉ ምን ብትሉ ፕሮግራም ባለበት ሁሉ እንደ ልቤ ነበረ የምሄደው። በእውነት ለእግዚአብሔር ክብር ተጠቀሙበት። እግዚአብሔር ሆይ ይህንን ሳላገባ አሁን ያለሁበትን ጊዜ ተጠቀምበት በሉት። ዝም ብላችሁ ወናና ክፍት አታድርጉት፣ ለእግዚአብሔር ቀድሱት። እግዚአብሔር ደግሞ ያንን ምን ያደርጋል? ይመለከታል። አንተ ብለህ ትዳር እስክትሰጠኝ ድረስ፣ አንተ ፈቅደህ ለእኔ የሚሆን ኑሮ እስክትሰጠኝ ድረስ፣ ያንተ ፈቃድ በሕይወቴ እስኪሆን፣ በዚህ አሁን ባለሁበት ያላገባ ሕይወት ውስጥ ሳለሁ ይሄ ጊዜ ለአንተ እንዲውል ተጠቀምበት። ጊዜን ተጠቀም፣ ያለኝን ነገር ተጠቀም። ልታስተምረኝ ብትወድ፣ ላገለግል ብትፈልግ፣ ልገለገል ብትፈልግ፣ ይሄ ያንተን ነገር ሁሉ የምሰበስብበት ጊዜ ነው ብለን እንጠቀምበት። ደግሞም ያለንበትን ዘመን እናስተውል። ልንጸልይ ልንተጋ። አንዳንድ ሰዎች በድንግልናቸው ብዙ ለጸሎት ህይወት ይሰጣሉ። ስለዚህ ብዙ በእግዚአብሔር ነገር ውስጥ እንሩጥ። ዝም ብለን አናሳልፍ አለ አይደለም እንዴ ነው? እንደ ተከፋ ሰው ብቻ ሮም አናድርግ። በጣም ይሄንን ጊዜ የሚዋጅ ጊዜ አድርገን እንጠቀም። ለምን? የዚህ ዓለም መልክ አላፊ ነው። ስለዚህ እግዚአብሔር በዚህ ባለንበት ጊዜ እኛን እንደሚጠቀምብን እንድናስብ ይነግረናል። ቁጥር 32 ጀምሮ ነገር ግን ያለ ሐሳብ ትኖሩ ዘንድ ያላገባው ጌታ እንዴት ደስ እንዲያሰኝ ልትኖሩ ወዳለው ካለ በኋላ ያላገባው ጌታ እንዴት ደስ እንዲያሰኘው የጌታን ነገር ያስባል። አለማግባት በጣም ጥቅም አለው። በጣም ብዙ በእግዚአብሔር ነገር ሰዎች ይያዛሉ፣ ይሰበሰባሉ፣ በጌታ ነገር ይወሰዳሉ። በነገራችን ላይ በጌታ ነገር በጣም ስትወሰዱ የጌታ ውበት ላያችሁ ላይ ይመጣል። የጌታ ጸጋ ላያችሁ ላይ ይመጣል። የምትወደዱ ሰዎች ትሆናላችሁ። የምትፈለጉ ሰዎች ትሆናላችሁ። ወደ ሕያው ድንጋይ በተጠጋን ቁጥር ሕያዋን እንሆናለን። እግዚአብሔር ይመስገን። ስለዚህ በዚህ ብዙ ጉልበታችሁን የሚወስድ ትዳር፣ ልጅ፣ ቤተሰብ በሌለ ጊዜ የጌታ ነገር በጣም እንዲበስጣችሁ በጌታ ነገር ብትወሰዱ ትዳርን አያስቀርባችሁም። የምትወደዱ ሰዎች ትሆናላችሁ። በእግዚአብሔር ቤት በእናንተ ላይ የሚታየው ጸጋ ምናልባት ትዳራችሁ የሚመሰረትበት ምክንያትስ ቢሆን ምን ታውቃላችሁ? ስለዚህ በድንግልናችሁ ጊዜ ለጌታ ድንግል ሁኑለት። እግዚአብሔር ይመስገን። በስጋም በነፍስም እንድትቀደሱ የጌታን ነገር እያሰባችሁ የጌታን ነገር ጌታ እንዴት ደስ እንድታሰኙ እያሰባችሁ እንድትኖሩ ሐዋርያው ጳውሎስ የሚመክረውን ምክር እተውላችኋለሁ ወገኖቼ። ስለዚህ ይህንን ለራሳችሁ ጥቅም እላለሁ። በአገባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ብዙ ሰዎች ባለማግባታቸው ብቻ ያልባከነ ኑሮ ከመናር አይድኑም። እንደውም በጣም ሊባክኑ ይችላሉ። እና ለዚህም ለዛም በጣም አይምሯቸው ህይወታቸው ሁሉ ይባክናል። ያገባ ሰው አንዳንዴ ይሻላል፣ ይገርማል። እና በጌታ ግን መወሰድ ጥሩ ነው። እኔ ብዙ ጊዜ ላላገቡ ሰዎች መክረው የሩትን መንገድ ነው። ሩት ኑዓሜንን ተከትላ ስትሄድ፣ ኑዓሜን አሮጊት ሴት ነች፣ ልጅ ወልዳ ማሳደግ ማትችል ነች፣ ልጆቿን ሁሉ ያጣች ነች። ሩት ሞዓባዊት ነች። የህዝቧን ሁሉ ትላ አምላክሽ አምላኬ፣ ህዝብሽ ህዝቤ፣ በምትኖሪበት እኖራለሁ፣ በምትሞችበት እሞታለሁ፣ በምትቀበርበት እቀበራለሁ እያለች ከዚያች አሮጊት ሴት ጋር ተስፋ ነገ ከሌላት ሴት ጋር ህይወቷን አቆራኝታ በፍቅር ተጠምዳ ዘመዶቿን፣ አገሯን፣ የአገሯ ህዝቦች የሚያመልኳቸውን አማልክት ሁሉ ጥላ አይሁድ ምድር ገባች። ኑዓሜን ወደ ምድሯ ስትመለስ በረሃብ ነው ከኢየሩሳሌም የወጣችው፣ ከይሁዳ ምድር የወጣችው። ነገር ግን አሁን ስትመለስ ምንም የተሻለ ነገር የሚገጥማት የለም። አይገርማችሁም ወገኖቼ? ወደዚያ ምድር ከዚያች አሮጊት ሴት ጋር የሄደችው ሩት የጌታ ኢየሱስ ክርስቶስ የትውልድ ሐረግ ውስጥ ገባች። እግዚአብሔር ይመስገን። ታሪካችሁ የሚሰራው ከእግዚአብሔር ጋር በምትሄዱት መንገድ ውስጥ ነው እንጂ በምኞት ዓለም ውስጥ አይደለም። ታሪካችሁ የሚሰራው ከጌታ ጋር በምትሄዱበት መንገድ ውስጥ ነው የሚሰራው። ሐዋርያው ጳውሎስ በመጨረሻ ይናገራል። ቁጥር ዳሩ ግን ማግባት ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም ይጋቡ ይላል። እኔ አንድ ያስተዋልኩት ነገር አለ። ልሳሳት እችላለሁ፣ ግን በጣም ትክክለኛ የሆንኩ ይመስለኛል። ወንዶች የተወሰነ ዕድሜ ውስጥ እየገቡ ሲሄዱ ለማግባት ይፈዛሉ። እና ማግባትን በጣም አላደለም በጣም ካልተቀሰቀሱ በስተቀር እንዱ ፕሮክራስቲኔት እያደረጉ ሲጎተቱ ነው የሚታየው። እና የሚገርመው ዕድሜያቸውን እንደሚቆጥሩ ይረሳሉ። ሴቶች ደግሞ በእንደዚ ያለ ዕድሜ ክልስ ሲገቡ ዴስፐሬት የመሆን ነገር አላቸው። እና ምንድን ነው አለማግባትና ማግባትን አስመልክቶ ክርስቲያን ከእግዚአብሔር ጋር ነገሩን መያዝ አለበት። በግብዝነት አይደለም፣ በማኅበራዊ ግፊት አይደለም። እኔን ያዳነኝ የጠራኝ ጌታ በእኔ ሕይወት ምን ዓላማ አለው ብሎ ከእግዚአብሔር ጋር መመካከር፣ ስለ ትዳር መጸለይ፣ ከእግዚአብሔር የተቆረጠ መልስም ቢኖር ለማግኘት መሞከር። እግዚአብሔር ያልጨረሰው ነገር ካለ የሚያስጠብቀን ነገር ካለ ፈቃዱን እንዲገልጥልን ሁሌ ለእግዚአብሔር ክፍት መሆን። ደግሞም እግዚአብሔር እስኪናገረን የዛሬው ጊዜ በጌታ የተዋጀ ነው ሙሉ ኑሮ ከጌታ ጋር መኖር። ስለዚህ እግዚአብሔር የተመሰገነ ይሁን። ጌታ በጠራን ሁኔታው ሳናገባ ምን ኖሮን ኑሮ በፍጹም ልናፍርበት አይገባም። ልባችን መናወጥ የለበትም። ድንግልና ድንግል ሆኖ መኖር ሊያሳፍር የሚገባ ነገር አይደለም። ዛሬ ውጥንቅት ካለው ጤናማ ካልሆነ ትዳር ሳያገቡ መኖር ይመረጣል ወገኖቼ። ስለዚህ እግዚአብሔር ከእግዚአብሔር ጋር የምንኖረውን ኑሮ በአንክሮ በማስተዋል ልንመለከተው ይገባል። ቁጥር 39 እና 40 የመጨረሻው ይህን ክፍል ብዙ ልቆይበት ስላልፈለግኩ ነው በአንድ የመጨረስ የፈለግኩት ይቅርታ። ቁጥር 39 እና 40 ላይ ሐዋርያው ጳውሎስ ሴት ባሏ በሕይወት ሳለ የታሰረች ናት ይላል። ባሏ ቢሞት ግን በጌታ ይሁን እንጂ ይልና የወደደችው ልታገባ ነፃነት አላት ይላል። ይህንን ነገር ሁልጊዜ ማረሳው ታሪክ በሕይወት የገጠመኝ አለ። ድሬዳዋ ውስጥ በዚህ ጉዳይ የሐሰት ነቢያቶች መጥተዋል፣ እባክህን ሂድና ትምህርት አስተምር ተብዬ ቤተ ክርስቲያን ተልኬ ትምህርት ሰጥ ነበር እና ይህን ክፍል ገልጬ ሳላስተምር ለካዛ መካከላቸው በትንቢት ጌታ ለከሌ ሰጥቶሻል እያሉ ሰውን የሚያድሉ የዲያብሎስ እንትኖች አሉ አለ አይደለም፣ ሐሰት ነቢያቶች እና ሴቶችን ያላሳደጓቸውን ያላበሏቸውን ያላጠጧቸውን ያላስተማሯቸውን ሲከቧቸው ብቻ ጌታ ሰጥቶሻል እከሌን እከሌን ሰጥተዋል እከሊትን ሰጥተዋል እያሉ በቃ በጸጋ ስጦታ ሚስታዳ የሆኑ ቁጭ ብለዋል። እኔ ይህንን አላቅም እና ግን ምን አልኩኝ፣ እህቶች ማንም ሰው አልኳቸው የወደዳችሁትን ልታገቡ በጌታ እስከሆነ ድረስ ነፃነት አላችሁ አልኩና ክፍሉን አላነበብኩም ይህን ተናገርኩ። እና አንዱ ሚስት አድለውት እንደሆነ አላቅም በትንቢት ተናዷል መሰለኝ። ከአንዱ አገልጋይ ጋር ያለሁበት ሆቴል መጣና ወንድም ተስፋዬ ለመሆኑ ሴት የወደደችው ልታገባ ነፃነት አላት ብለሃል እና የት ቦታ ነው እንደዚህ የተባለው አለኝ። በትዕቢት ነው የሚጠይቀኝ። እና አንተ መጽሐፍ ቅዱስን አታቅምና በቃ መጽሐፍ ቅዱስ የሚለውን ሁሉ ቢጠቀስ ከመጽሐፍ ቅዱስ እንዳልሆነ ነው የምታየው አልኩና ይህን ክፍል አወጣሁለት እና አዳምጥ አልኩት። ሴት ባሏ በሕይወት ሳለ የታሰረች ናት። የሚያወራው ስለምን አይነት ሴት ነው? ስላገባች። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችው ልታገባ ምን አላት? ለስንተኛ ትዳር ነው ነፃነት ያላት? እኔ እኮ የተናገርኩት ያውም እኮ ባሏ ስለሞተባት አይደለም እንዴ። እችኛዋ ለሁለተኛው ነፃነት ካላት ለመጀመሪያውማ ነፃነት አላት አልኩኝ። እግዚአብሔር ይመስገን። አያችሁት? እንደ ምክሬ ግን እንዳለች ብትኖር ደስተኛ ናት አለ ጳውሎስ። የጳውሎስ ምክር ምንድን ነው? እሱ ሳታገባ ብትኖር ነው የሚናገረው ይችን ሴት። እኔም ደግሞ የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል አለ ጳውሎስ። የጳውሎስ የሚለውን ተመልከቱ። የእግዚአብሔር መንፈስ እንዳለበት እየታወቀው እሱ የሚመክረው ምክር ይቺ ሴት ሳታገባ እንድትኖር ነው። ግን የእሱም ምክር ጥሳ ግን እኔ አገባለሁ ብላ ብትል ምን አላት? ድምፃችሁን ከፍ አድርጉ። ነፃነት አላት። እግዚአብሔር ይመስገን። እኔ ያቺ ነገር የቲፕ ኦፍ አይስበርግ እንደሚሉት ገባኝ፣ ነገር እንዳለ እዛ ቸርች ውስጥ ግጥም አድርጌ መስጠት ጀመርኩ፣ ይህንን ማስተማር ጀመርኩኝ። ከዛ በኋላ በቀሩ አያችሁት? ውድ ወገኖቼ ማንም ሰው እናንተን እንደ ዕቃ ወስዶ በትንቢት ቃል እከሌን ሰጥቶሻል እከሌን ሊላችሁ አይችልም። ይሄ የሰይጣን ስራ ነው፣ የዲያብሎስ ስራ ነው። ነፃነት አላችሁ፣ እግዚአብሔር የሰጣችሁ ነፃነት። ሴት ልጅ በመሆኗ ማንም ሰው ቤተ ክርስቲያን ያለ አገልጋይ እንደ ዕቃ ወስዶ ለወደደው ሰው ሊሰጣት አይችልም። ዛሬ አባትና እናት እንኳን ልጃቸውን ፈቃድ ጠይቀው ነው። በብሉይ ኪዳን ርብቃን ስትጠየቅ ምንድነት ልትሄጂ ትወጃለሽን የተባለችው በብሉይ በጥንቱ። በዚህ በሞደርን ዘመን ልጆቻችን አስተምረን ለወግ ማዕረግ አድርሰን መብታቸውን ነጥቀን በትንቢት እየተጠመዘዙ በእግዚአብሔር ስም እያስፈራራናቸው ሊያገቡ አይችሉም። እንግዲህ ይቺ ባሏ አግብታ ኖራ ለሁለተኛ ባል ነፃነት ካላት ለመጀመሪያ ትዳራቸው እንዴት ያለ ነፃነት ይኖራቸው? ሐዋርያው ጳውሎስ እንዴት ያለ ጥሩ የእግዚአብሔር ሰው ነው! በግል ህይወታችን ትዳርን አስመልክቶ በመንወስናቸው ጉዳዮች ላይ ብዙ ምክሮችን መክሮናል። ግን ምክሮቹን ግን በሚዛን ምን ተጠብቀባቸው ሁለት መሰረታዊ ነገሮች ይናገራል። አንደኛ እንደ ተጠራችሁበት መጠራት ተመላለሱ። ጥሪያችንን የሚያፈርስ መንገድ መሄድ የለብንም። በተጠራንበት መንገድ ውስጥ ነው የምንመላለሰው። እግዚአብሔር በእኔ ህይወት ምንድነው ያለው ዓላማ ይያል ነው እንጂ ትዳርን እንዲሁ በትዳርነቱ ኑሮን በኑሮነቱ ብቻ አይደለም እንኖረው። እግዚአብሔር በጠራን ጸጋ ነው የምንኖረው። ምን ማለት ነው ይሄ? ማለት ማጠቃለያ ነው ወገኖቼ፣ ልብ ብላችሁ ስሙኝ። እኔ ከማግባቴ በፊት ሰዎች የማገባትን ሚስት አይነት ሁሉም በተለያየ መንገድ ያስብልኝ ነበር። እና አንድ ጊዜ በጣም ወዳቸው ወገኖቼ አንዲትን እህት መረጡልኝ። እና ተስፍሽ እንግዲህ እኛ ልንድርህ ነው፣ አንተ ለእግዚአብሔር ሥራ ስለምትሮጥ መልካም የሆነች በቃ በቤትም በኑሩም ቪላ ቤት ያላት መኪና ያላት ኑሮ ያላት እህት አግኝተንልሃል፣ ብቻ አንተ እግዚአብሔርን ጠይቅ፣ እግዚአብሔር የሚልህን ነገር እናገናኘሃለን አሉኝ። እነዚህ ወንድሞች በጣም በቅንነት በፍቅር ነው ይህን ያደረጉት። እና እኔ ሊያትችን እህት አልኳቸው፣ እንደ ጌታን ጠይቅ ጌታ ይነግርሃል አሉ። አደለም፣ እኔ በአይኔ ነው አንዳንድ የማየውም፣ የግዴታ እግዚአብሔር እንዲናገረኝ። ምክንያቱም ሐዋርያ ጳውሎስ ይመክራል፣ የሚመቸንን ነው የምንመርጠው። እኔ ጳውሎስ እኮ በትዳር ጉዳይ ላይ እኮ ምክር ነው የመከረው። እኔም አቅሜን ጥሬን አውቃለሁ፣ ምን አይነት ሰው እንደሆንኩኝ፣ ምን አይነት ኑሮ እንደምኖር አውቃለሁ። እና ያቺን እህት አየኋት። መልከ ቀና ነች፣ ቪላ ቤት አላት፣ ቤት አላት፣ ግን ጥሩ የጌታ ልጅ ነች። እኔ ግን በልክ የተሰፋ ኑሮ ውስጥ እንደማልገባየው እና ሌላም ቦታ እንደዚሁ ሄጄ ሰዎች ሊድሩኝ ያስቡ ነበር። በጣም በቅንነት ሰዎች ያስባሉ። ከዛ አንዲት እህት ምን አለች? ለመሆኑ ምን አይነት ነው አንተ ማግባት የምትፈልገው አለች። እኔ የምፈልጋት ሚስት እንደ ጥሬ ነው።